Mr. Mahan, Mr. Cruz, Mr. Ramlan, Agung. ዛሬ በእግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የማይበሉት የሚል ይሆናል። እንደሰማችሁት ከዛሬ የመጀመሪያው ሰንበት ነው ከበዓለ 50 በኋላ አይደለ? በዓለ ጰራቅሊጦስ ነው ያከበርን ያለነው። ምንባባቱ ምስባኩ ወንጌሉ በሙሉ የሚያስረዳው እሱ ነው እና ነብዩ እግዚአብሔር ቅዱስ ዳዊት እንግዲህ በምስራቅ ተሰባችሁ ልብ ንጹሐ ፍጥር ጌታ እግዚኦ አቤቱ ንጹሕ ልብን ምን አድርግልኝ ፍጠርልኝ መንፈሰ ርቱዐ ሐድስ ውስተ ከርሴ የቀናውንም መንፈስ ደግሞ በውስጤ አድስ አድርግ መንፈሴን አቅና እና ይሄ በዓለ መንፈስ ቅዱስ እንዲታሰበኝ ውስጣችንን በመመርመር በመፈተሽ በማሰብ ራሳችንን በማስተካከል በመስራት በመግራት እግዚአብሔር ደግሞ ከሁሉም በላይ የእኛን ልቡና እንዲያቀናለን መልካሙን ነገር እንዲያሳስበን ወደ መልካሙ ወደ መንፈስ ስራ በቅዳሴ ጊዜ በዚህ በጸሎቶቹ በምንባባት ጸሎቶች እንደምትሰሙት በእውነቱ እኛ ስጋው ያለን የስጋ ልብስ ስራ እንሰራለን የስጋንም ነገር እናስባለን ነው ይላል አይደለም። አንተ ግን የመንፈስን ስራ ምን አድርግን ይላል አስተምረን ነው እግዚአብሔር የመንፈስ ስራ ያስተምረ የስጋውያን እውነት ለመናገር ቤተ ክርስቲያንን መተን ስጋውያን ከመሆናችን የተነሳ ለነፍሳችን ከምናገኘው ጥቅም ይልቅ ለስጋችን የምናገኘውን እንዲሰጠን ነው አብዝተን የምንለው። በጸሎታችን በመገኘታችን በመጾማችን በማስቀደሳችን ራሱ ለስጋ የሚሆን ነገር ነው እንዲሰጠን እግዚአብሔር የምንፈልገው። አንዳንድ ጊዜ እንዲያውም እግዚአብሔር እውነቱን ለመናገር ኮርፖሬሽን ያቋቋመ እስኪመስል ድረስ ይህን ስጠን ያናንታ ሆኖ ሰድ ስንለው ዘይር የስጋ ፍላጎታችንን ለማሟላት የሚፈለግ እንጂ የነፍሳችን ድህነትና ክብር የሚያስፈልግን እስከማይመስለን ድረስ ሀሳባችን ሁሉ ስጋው ነው። እስከዚህ ያለ እና እግዚአብሔር የቀናውን መንፈስ በእውነት በውስጣችን ያድርግ። ትግድፈልግ ሲሆን ቅናገጽ አቤቱ ከፊት ደግሞ አትጣለ ይላል አይደለም። አሁንም ከፊቱ አይጣለን። ወንጌሉም የተነበበው ይህን የሚያስታውስ ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 21 ጀምሮ በእውነቱ መንፈስ ቅዱስን አብ ይልክላቸዋል የሚያጽናና መንፈስ ይገልጽላቸዋል እያለ ካለ በኋላ ምችስ ያ የአስቆሮቱ ያልሆነው ይሁዳ ይላል። ሁለት ይሁዳዎች ናቸው አሉ አይደለም ያሉ ይሄ የይሁዳ መልእክትን የምትባለውን የጻፈው። በነገራችን ላይ ጌታን የሸጠው ይሁዳ ሲገለጽ ሁልጊዜ አስቆሮታዊ ይሁዳ ተብሎ መገለጽ አለበት። ገብቷቸዋል አይደለም? እና እዚህ ወንጌላዊ ደግሞ ያለይቶ እሱ እንዴት አድርገን እናውቃለን ይህን ነገር እንዴት እናውቃለን ብሎ ሲጠይቀው የመለሰለት መልስ ጌታ አስደናቂ ነው። በእውነት ትእዛዜን ጠብቁ ነው ያለ። ብትወዱኝ ምን አድርጉ ነው ያለ? ትእዛዜን ጠብቁ። ትእዛዜን የሚጠብቅ ሰው ካለ አለ እኔና አባቴ እንመጣለን በእሱም ዘንድ ማደሪያ እናደርጋለን። በጣም ይገርማል። እግዚአብሔር እኛ ጋር ማደር እንደሚፈልግ ታውቃላችሁ? እኛ ጋር መዋል እንደሚፈልግ ታውቃላችሁ? እኛ ጋር መኖር እንደሚፈልግ ታውቃላችሁ? ግን እግዚአብሔር ከእኛ ጋር መዋል ማደር፣ ከእኛ ጋር መስራት፣ እኛን መባረክ፣ ህይወታችን መቀደስ፣ ማንጻት፣ ልጆቻችንን እንዲባረክ እንዲቀድስ፣ ሀገራችን፣ ህዝባችን ምንፈልግ ከሆነ ምለው ማድረግ ያለብን ትእዛዙን ምን ማድረግ መጠበቅ እና የመንፈስ ቅዱስ ስራው እነዚህን ትእዛዛቱን እንድንረዳ ማድረግ። አሁን ሐዋርያት ንስሐት ተገልጸውላቸው ሲያስተምሩ ቅዱስ ጴጥሮስ የጀመረው እንግዲህ ከዚያ በፊት ያን ቃል እኮ ላያውቀው ይችላል። እውነቱን ለመናገር በትንቢተ ኢዩኤል ላይ የተጠቀሰውን ገልጾ ይሄ ስለኛ ነው፣ ሰክረን አይደለንም። ያው ንፍቁ ካህን በሐዋርያት ስራ ሲያነቡ ሰምታችኋል አይደል? አዎ አለና በትንቢተ ኢዩኤል ላይ የተነገረውን በመጨረሻው ዘመን መንፈሴ ስጋ በለበሰ ሁሉ ላይ ሰዳለሁ አፈሳለሁ ያለውን ይህ ይደር ሲፈጸም ዘንድ የመንፈስ ቅዱስ ስራው ይሄ ትንቢት የተፈጸመውን መልእክቱን ሁሉን ነገር ማስረዳት። ዛሬም ለማድረግ የምንሞክረው ይህንን ነው። እግዚአብሔር ለሁላችን ማስተዋሉን ያደለ። ትንሽ ነቃ ነቃ ብለን አጭር ጊዜ ብዙ ረጅም አኑ የልማ ግን እንድንረዳው ፈልጋለሁ። የማነብላችሁ ትምህርታችን ርዕስ ምንድን ነው ብያቸዋለሁ። የትምህርታችን ርዕስ ረሳችሁት? የማይበሉት ነው አይደለም? መነሻ የምናደርገው መጽሐፍ ቅዱስ ክፍለ ምንባብ ኦሪት ዘሌዋውያን ምዕራፍ 11 ላይ ከቁጥር አንድ ጀምሮ ያለውን በንባብ አሰማቸዋለሁ። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው፣ ለእስራኤል ልጆች እንዲህ በሏቸው፣ ከምድር እንስሶች ሁሉ የምትበሏቸው እነዚህ ናቸው። የተሰነጠቀ ሰኮና ያለውንና የሚያመሰኳውን እንስሳ ሁሉ ብሉ። ነገር ግን ከሚያመሰኩት ሰኮናቸውም ስጥቅ ከሆነው ከነዚህ አትበሉ። ግመል ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። ሽኮኮ ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። ጥንቸልም ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። ሪያም ሰኮናው ተሰንጥቋል፣ ነገር ግን ስለማያመሰኳ በእናንተ ዘንድ ርኩስ ነው። የእነዚህን ስጋ አትበሉ፣ በድናቸውንም አትነኩ፣ በእናንተ ዘንድ ርኩሶች ናቸው። በውሃ ውስጥ ከሚኖሩት ሁሉ ከነዚህ ትበላላችሁ። በውሆች በባሕሮችም በወንዞችም ውስጥ ከሚኖሩት ሁሉ ክንፍና ቅርፊት ያላቸውን ትበላላችሁ። በውሆች ውስጥ ከሚንቀሳቀሱ በውሆች ውስጥ የሕይወት ነፍስ ካላቸው ሁሉ በባሕሮችና በወንዞች ውስጥ ክንፍና ቅርፊት የሌላቸው ሁሉ በእናንተ ዘንድ የተጸየፉ ናቸው፣ በእናንተም ዘንድ የተጸየፉ ይሆናሉ። ስጋቸውንም አትበሉ፣ በእናቸውንም ትጸየፋላችሁ። ክንፍና ቅርፊትም የሌላቸው በውሃ ውስጥ የሚኖሩት ሁሉ በእናንተ ዘንድ የተጸየፉ ናቸው። ከወፎችም ወገን የምትጸየፏቸው እነዚህ ናቸው፣ አይበሉ፣ የተጸየፉ ናቸው። ንስር፣ ገዲ፣ አሳውጭ፣ ጭላት፣ ጭልፊት በየወገኑ፣ ቁራ ሁሉ በየወገኑ፣ ሰጎን፣ ጠላቋ፣ ዝይ፣ በቋል በየወገኑ፣ ጉጉት፣ እርኩብ፣ ጋጋኖ፣ የውሃ ዶሮ፣ ይብራ፣ ጥንባን፣ ሳሞራ፣ ሽመላ፣ ሳቢሳ በየወገኑ፣ ጅንጅላት ወፍ፣ የሌሊት ወፍ ይላል። ትንሽ ወረድ ብዬ ደግሞ ሌሎቹን ወገኖች ትንሽ ላነብላቸው። አራተኛ ክፍል አለ። በምድር ላይ ከሚንቀሳቀሱ ተንቀሳቃሽ እነዚህ በእናንተ ዘንድ ርኩሶች ናቸው። ሙጭልጭላ፣ አይጥ፣ እንሽላሊት በየወገኑ፣ ኤሊ፣ አዞ፣ ገበኖ፣ አርጃኖ፣ እስስ ከሚንቀሳቀሱት ሁሉ በእናንተ ዘንድ ርኩሶች የሚሆኑት እነዚህ ናቸው። ከእነርሱ የሞተውን የሚነካ ሁሉ እስከ ማታ ርኩስ ነው። እስከ ማታ ድረስ ርኩስ ነው ይልና ትንሽ ሊጨምርበት፣ ከእነርሱም የሞተው በምድር ላይ ቢሆን እርሱ ርኩስ ነው። የእንጨት ዕቃ ወይም ልብስ ወይም ቁርበት ወይም ከረጢት ቢሆን የሚሰራበት ዕቃ ሁሉ እርሱ በውሃ ውስጥ ይደረግ፣ እስከ ማታም ርኩስ ነው። ከዚያ በኋላ ንጹሕ ይሆናል። ከእነርሱም አንዳች በውስጡ የወደቀበትን የሸክላውን ዕቃ ሁሉ ስበሩት፣ በውስጡም ያለው ሁሉ ርኩስ ነው። በእርሱ ውስጥ ያለው ውሃም የሚፈስበት የሚበላ መብል ሁሉ ርኩስ ነው። በዚህ ዕቃ ሁሉ ያለው የሚጠጣ መጠጥ ሁሉ ርኩስ ነው። ከነዚህ በርን የሚወድቅበት ሁሉ ርኩስ ነው። እቶን ወይም ምድጃ ቢሆን ይሰባበራል፣ ርኩሶች ናቸው፣ በእናንተ ዘንድ ርኩሶች ይሆናሉ። ነገር ግን ምንጩ፣ ጉድጓዱም፣ የውሃውን ኩሬ ንጹሐን ናቸው። በድናቸው በሚዘራ ዘር ላይ አንዳች ቢወድቅ እርሱ ንጹሕ ነው። ነገር ግን በዘሩ ላይ ውሃ ቢፈስበት ከዚያ በኋላ ከበድናቸው አንዳች ቢወድቅበት በእናንተ ዘንድ ርኩስ ነው። ለመብል ከሚሆኑላቸው እንስሶች የሞተ ቢኖር በድኑን የሚነካ ሁሉ እስከ ማታ ርኩስ ነው። ከበድኑም የሚበላ ልብሱን ያጥባል፣ እስከ ማታም ርኩስ ይሆናል። በድኑንም የሚያነሳ ልብሱን ይጠብ፣ እስከ ማታም ርኩስ ነው። በምድርም ላይ የሚንቀሳቀስ ተንቀሳቃሽ ሁሉ የተጸየፈ ነው፣ አትበሉትም። በሆዱ የሚሳብ በአራት እግሮቹም የሚሳብ ብዙ እግሮችም ያሉት በምድር ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ የተጸየፉ ናቸውና አትብሏቸው። በሚንቀሳቀሱ ተንቀሳቃሶች ሁሉ ሰውነታችሁ አታጸይፉ፣ በእነርሱም እንዳትረክሱ ሰውነታችሁ አታረክሱባቸው። እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ። እኔ ቅዱስ ነኝና በምድር ላይ በሚሳብ ተንቀሳቃሽ ሁሉ ሰውነታችሁን አታርክሱ። እኔ አምላካችሁ ሆን ዘንድ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። እንግዲህ የጾም ወቅት ነው። ስለ መብል መነሳቱ አንድ ነገር ነው፣ ግን ዛሬ ዋናው የሚያሳስበን የመብሉ ጉዳይ አይደለም። እውነቱን ለመናገር ርዕሳችን እርግጥ የማይበሉት ነው። አሁን በስፋት የዘረዘርናቸው የሚበሉትንም የማይበሉትንም ያካተተ ነገር ነው። አሁን እንዲህ የሚል ጥያቄ ልናነሳ እንችላለን። ይህ የኦሪት ትእዛዝ፣ እንዲህ ያለው ትእዛዝ ለአንድ ክርስቲያን ምን ይረባዋል? ምን ይጠቅመዋል? እኛ እንግዲህ ክርስቲያኖች ነን። በመጽሐፍ ቅዱስ እናምናለን አናምን? እንቀደስበታለን አንቀደስም? እንቀደሳለን። በእያንዳንዷ የመጽሐፍ ንባብና ቃል እንዴት ነው የምንቀደሰው? አንድ ክርስቲያን ለክርስቲያናዊ ሕይወቱ እንዴት ነው የሚጠቀመው ይሄንን የሚለው ወሳኝ ጥያቄ። እውነቱን ለመናገር አሁን መጽሐፍ ቅዱስ የሚያነብ ሰው ቢኖርም ግን ብዙዎቻችን አናነብም። ድሮ በእያንዳንዱ ሰው መገኘት ስለማይችል ነው። አሁን ግን በየእጃችን አለ አይደለም? ቢኖርም የማንበብ ልምዳችን አነስተኛ። የሚያነብ ሰው ራሱ እነዚህ የኦሪት ክፍሎች ያነባቸዋል? ምንድን ነው የሚጠቅመኝ ብሎ ያስባል? ምን ይጠቀማል? ሲጠቅሙ ምንድን ነው? ከመንፈሳዊ ህይወታችን ጋር ያለውስ ግንኙነት ምንድን ነው የሚለው ወሳኝ ነገር። በእውነት እግዚአብሔር የዚህን ምስጢር ለሁላችንም ይግለጥልን። ክርስቲያኖች ሶስት ነገሮችን ስለ እነዚህ ምንባባት አስቀድሜ ላንሳ። አንደኛ ሐዋርያት የክርስቶስን ወንጌል መስበክ ሲጀምሩ የያዟቸው መጻሕፍት የትኞቹ ነበሩ? የትኞቹን ነው? የብሉይ ናቸው የሐዲስ ናቸው? የብሉይ ኪዳን አይደለም እንዴ? የሐዲስ ኪዳንማ ክርስትና ከተሰበከ ከ35 ዓመት በኋላ ነው የመጀመሪያው መጽሐፍ ራሱ የተጻፈ። ወደ መጽሐፍነት የተሰበሰቡት ራሱ ከመቶ ዓመተ ምሕረት በኋላ ነው። ክርስቲያኖች እያስተውሉ፣ ሐዋርያት ወንጌልን የሰበኩት በኦሪት፣ በነቢያት፣ በመዝሙራት፣ በነገስታት፣ በመጽሐፈ ነገስት፣ በመጽሐፈ ዜና፣ በመጽሐፈ መሳፍንት፣ እነዚህም በመስሉ እነዚህ ወንጌሎች ናቸው። ወንጌል ሲባል አራቱ ወንጌላት ወይም የጳውሎስ መልእክታት ወይም የሰባቱ የሐዋርያት መልእክታት ራእየ ዮሐንስን ጨምሮ ማለት ብቻ አይደል። ወንጌል የተሰበከው በእነዚህ ቅድም እንደሰማችሁ ቅዱስ ጴጥሮስም በኢየሩሳሌም የተጻፈው ይደርስ ይፈጸም ዘንድ ብሎ ተርጉሞ ያስተማረው በእነዚህ ጌታ ወንጌልን የሰበከው በኦሪትና በነቢያት እንዲህ ተብሎ በነቢይ የተነገረው ይፈጸም ዘንድ እንዲህ ተብሎ የተነገረው ይደርስ ይፈጸም ዘንድ እያለ ወንጌልን ያስተማራቸው እነዚህ ወንጌሎች ናቸው። የወንጌል ምንባባት ናቸው። በእኛ አሁን በቅዳሴ ጊዜ በእኛ ትውፊት የሚነበቡት እንደሰማችሁት መጀመሪያ ከጳውሎስ መልእክት፣ ሁለተኛ ከሰባቱ መልእክታት፣ ሶስተኛ የሐዋርያት ሥራ፣ አራተኛ ምን ይነበባል? ወንጌል። አምስተኛ ከብሉይ ኪዳን ያለን ዳዊት ብቻ ነው በምስባክ በዜማ የምናደርገው አይደለም። በሌሎቹ ግን አራተኛ ምንባብ ይጨምራሉ። ልክ እንደነዚህ በነገራችን ላይ እነዚህ ምንባባት ዋዛ አይመስሏል። ቀጥ ብላችሁ ስሙ። በቅዳሴ ጊዜ እነዚያ ምንባባት ሰምተን ብናስተው እግዚአብሔር ትልቅ ምስክር ይገልጽልናል፣ ትልቅ ጸጋን ይሰጠናል። እግዚአብሔር ለሁላችን ማስተዋሉን ያደለ እና ከኦሪት ያነባሉ። መነበብ አለበት። በእኛ በግብረ ሕማማት በብዛት ይነበባል። በስርዓት አምልኳቸው ከነ ትርጓሜ፣ በሌላው ጊዜ ደግሞ በትምህርት ካልሆነ አናገኛቸውም። እነዚህ መጀመሪያ ልንረዳው የሚገባ ነገር ነው። ሁለተኛ እንድናነሳው የምፈልገው ነገር ደግሞ ለክርስቲያኖች እንደዚህ ያሉ አሁን አንዳንዶቹ ትእዛዛት ስታያቸው ሩቅ ነው የሚመስሉት። ከክርስትናችን ጋር ግንኙነት ያላቸውም የማይመስሏል አይደለም። አንዳንዶቹ ታሪኮች ምንድን ናቸው? በእርግጥ በመጽሐፍ ቅዱስ ከክርስትና ጋር ያልተገናኘ ነገር አለ ወይ? ከክርስቶስ ጋር ያልተገናኘ ነገር አለ ወይ? አንድም ነገር የለም። የሰማችሁን አለ ጌታ ስለ አይሁድ ሲጠይቅ፣ አይሁድ ጌታ ጠይቀውታል። ይሁን ስለ ራሱ የተጻፈው የትኛው እንደሆነ የትኛው እየተፈጸመ እንደሆነ ለመረዳት አስቸግሯቸው ነበር እና መጀመሪያ ያላቸው ምንድን ነው? በነቢዩ እንዲህ ተብሎ የተጻፈው አላነበባችሁም? ምን ሲል አንድ ጥቅስ ጠቅሶላቸዋል። ያ ጥቅስ ውስተ ርዕሰ መጽሐፍ ተጽፈ በእንቲአየ፣ በመጽሐፍ ራስ ስለ እኔ ተጽፏል። እየሰማችሁ ነው አይደል? እስኪ የመጽሐፍ ራስ የትኛው? በቃ በመጽሐፍ ራስ እኮ ማለት ገና መጽሐፍ ሀ ተብሎ ሲጀመር የሚጀምረው መጽሐፍ የሚናገረው ስለ እኔ ነው ያላቸው። የመጽሐፍ ቅዱስ የመጀመሪያው መጽሐፍ ማለት ነው። እስኪ ንገሩ። ኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድ ለምሳሌ ምን ይላል? በመጀመሪያ እግዚአብሔር ምን አደረገ ይላል? ሰማይና ምድርን ፈጠረ። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል። በመጀመሪያ አሁን ይሄ ተመልከቱ፣ በቀዳሚ ነው የሚለው። በግን ሲቸር በቀዳሚ ቀዳሚ ማን ነው? መጀመሪያ ማን ነው? እስኪ ንገሩ። መጀመሪያ ማን ነው? መጀመሪያ ማን ነው? ስጋ ተዋህዶ ሰው ሆኖ ተገልጦ እኔ መጀመሪያና መጨረሻ ነኝ ያለው ማን ነው? በግሪክኛው እኔ አልፋና ኦሜጋ ነኝ። አልፋ መጀመሪያ ነው፣ ኦሜጋ መጨረሻ ነው። አንድ እኮ ነው። እኔ መጀመሪያ ነኝ፣ እኔ መጨረሻ ነኝ፣ እኔ አልፋ ነኝ፣ እኔ ኦሜጋ ነኝ ያለው ማን ነው? ስለዚህ ተመልከቱ፣ የመጽሐፍ ራስ የምትባለው ቀዳሚ የምትለው ቃል ራሱ ነገረ ክርስቶስ ነው። አንዷ ቃል እኮ ናት። አንዷ አረፍተ ነገር አለ። አንዷ ቃል የመጀመሪያዋ ቃል ራሷ እሷ ክርስቶስ ነው። ስለዚህ ተመልከቱ፣ ከኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድ የመጀመሪያዋ ቃል ክርስቶስ የመጀመሪያዋ ቃል ከዚያች እስከ ራእየ ዮሐንስ ምዕራፍ 22 የመጨረሻው ቁጥር ድረስ ያለው ምንድን ነው የሚለው? ነገረ ክርስቶስ ወንጌል ነው የምንላችሁ ለዚህ ወንጌል። ግን እነዚህን ነገሮች እነዚህን ምንባባል ሰወር፣ ደበቅ፣ ሸሸግ ያሉትን እንዴት ነው የምንረዳቸው የሚለውን ደግሞ ማንሳት እፈልጋለሁ። ቀጥታ የዚህ መልእክት ከመናገር እዩ ክርስቲያኑ ትልቁ በቤተ ክርስቲያናችን እኛም ቤተ ክርስቲያን ሐዋርያዊት ጥንታዊት ትክክለኛ ርትይ ትክክል ወይም በግሪክ ኦርቶዶክስ የሚያሰኛት ኦርቶዶክስ የሚያሰኛት ትክክለኛውን ሀብተ መንፈስ ቅዱስ ተሰጥቷቸው እንዲህ አሉ። በሀብተ መንፈስ ቅዱስ ተነርተው ነቢያት የጻፉት ሐዋርያት የጻፉት በሌላ መንገድ መተርጎም አይቻልም። ቅዱስ ጴጥሮስ ነ እንደዛው ሀብተ መንፈስ ቅዱስ ተሰጥቷቸው የተረጎሙ ያራቀቁ ያስተማሩ ያን ማግኘት አንዲት ቤተክርስቲያን ሐዋርያዊ የምትባለው ሶስት ሐዋርያዊ ጉዳዮችን ሳትነጣጥል ስትይዝ ነው። ሐዋርያዊ ጉዳዩ አንደኛው ሐዋርያዊ እምነት፣ ሁለተኛው ሐዋርያዊ ትርጓሜ። ይሄ አንድ ነው። እውነቱን ለመናገር ትርጓሜ ትምህርት አንድ ነው። ትምህርትና ትርጓሜ አንድ ነው። ትምህርቱ በትርጓሜ ነው፣ ትርጓሜው በትምህርቱ ነው። ይህን መያዝ አለባት አንድ ቤተክርስቲያን። ሁለተኛ ሐዋርያዊ ትውፊት መያዝ አለባት። ትውፊት ማለት ስርዓት አምልኮ፣ አሁን ይሄ ቅዳሴው፣ ቁርባኑ፣ ናጥመቆ፣ ይሄ በሙሉ በዝርዝር መጽሐፍ ቅዱስ ላይ እንዴት እንደምናደርግ የለም። ጥላው አለ፣ ጥላው አለ፣ አካሉ በተግባር እዚህ እናየዋለን። ይህን መያዝ አለባት። ሶስተኛ ሐዋርያዊ ክህነት መያዝ አለባት። ምን መያዝ አለባት? እነዚህ ሶስቱ ሳይነጣጠሉ ያልያዘች ቤተክርስቲያን የክርስቶስ አለባት። እምነቱን ትምህርቱን መያዝ አለባት። ትውፊቱ ስርዓት አምልኮ ተግባሩን መያዝ አለባት። ሶስተኛ ደግሞ ክህነቱ በክትትል የመጣው የእኛ ክህነት እንዲሁ ሰዎች ተሰብስበን እንደ ፓርላማ ተወካይ እንደ ሰበካ ጉባኤ ምርጫ መርጠን የምናደርገው ነገር አለ። ብዙ ስርዓት አለው። ሷሪው ደግሞ ክርስቶስ የመረጣቸው ሐዋርያትን ሲወርድ ሲዋረድ እነሱን ተክተው ያሉ ሊቃነ ጳጳሳት አሉ። እነዛ ሊቃነ ጳጳሳት ጵጵስናቸው የዘር ግንዱ የዘር ክትትሉ ይሄ የሐዋርያነት ስልጣን ክትትሉ ያልተቋረጠ ሲሆን እና ከነዚህ አንዱ ሐዋርያዊ ትርጓሜ ይህ አስተምሮ አሁን ከሌሎቹ ጋር የምንለያየው በሃይማኖት በምንድን ነው? በትርጓሜ ምክንያት አይደለም። ክርስቶስን እነዛ ያማልዳል እኛ አምላክ ነው ፈራጅ ነው ምንለው በምን ምክንያት ነው? በትርጓሜ አይደለም። የያዝነው መጽሐፍ ቅዱስ የተለያየ ስለሆነ መጽሐፍ ቅዱሱ አንድ ነው። የለያየ ምንድን ነው? ትርጓሜ። ስለዚህ እኛ የምንጠይቀው የእኛ ትርጓሜ ትክክል ነው ወይ? የማን ነው? ከመቼ ጀምሮ ነበረ? እነማን አስተማሩ? ለእኛ እንዴት ደረሰ? የሚለው ጠይቆ ጠይቆ አረጋግጦ እውነተኛውን የመጣውን የነበረው 2000 ዓመት የተጓዘው ትምህርት መያዝ ያስፈልጋል። ይህ አፋችን ሞልተን እንነግራቸዋል። አሁንም የምንሄድበት የዚህ አሁን እኔ የማብራራው የኦሪት ዘሌዋውያን ጥቅስ በቤተክርስቲያን ሊቃውንት የተተረጎመ ነው። ይህን አይደ እየሰማችሁ ነው አይደለ? ይህን ሊሆንም አይችልም። እንደሱ ከሆነ ልብ ወለድ ይሆናል። እግዚአብሔር በቅዱሳን ሊቃውንት አድሮ ያስተማረው ትምህርት ይግለጽልን ያጽናል። ታዲያ እንደዛ ከሆነ እነዚህ አይነት ምንባባትን ስንማር ምን አይነት መልእክቶችን ልናገኝ እንችላለን? ሌላውን ደግሞ ባጭሩ ልግለጽላችሁ። አንደኛ እንደዚህ ያለ የኦሪትን የነቢያትን ስትማሩ ሶስት መልእክታትን ታገኛላችሁ። የመጀመሪያው መልእክት ታሪካዊ መልእክት ይባላል። ታሪክ ይነግረናል። በዚያ ዘመን የተደረገውን የሆነውን ከዚያ ጋር የተገናኘውን ያስተምረናል። ሁለተኛው ደግሞ ምግባራዊ መልእክት አለው። ምግባር ማለት ይሄን አድርግ፣ ይሄን አታድርግ፣ ይሄ ይጠቅምሃል፣ ይሄ ይጎዳሃል፣ ይሄ ያረክስሃል፣ ይሄ ይቀድስሃል፣ ይሄ ያነጽሃል፣ ይሄ ያጎድፍሃል እያለ ምግባርን የተመለከተ ነገር ይነግረናል። ሶስተኛው ደግሞ እጅግ ጥልቅ የሆነ መንፈሳዊ መልክ ረቂቅ መልክ ይነግራል። እግዚአብሔር ሶስቱን እንድንረዳ ፈቃድ ይሆንልን። አሁን ባነበብኩላችሁ በኦሪዘን ትርጉም ምን ምንባብ ላይ መጀመሪያው ታሪካዊ መልእክቱ ምንድን ነው ምንባል? ይሄ ትእዛዝ የተሰጠው ለማን ነው? ለማን ነው? ንገሩኝ እስኪ። ለሙሴ ነው የተሰጠው አይደል? ትእዛዙን የተቀበለው መቼ ነው ብለን ስናጠና ደብረ ሲና ከወረደ ከተመለሰ በኋላ እዚያ ነው የሰጠው። መልእክቱን ቃል በቃል የነገረው ደግሞ ከዚያ በኋላ ነው። ከዚያ በኋላ ከደብረ ሲና ከወረደ በአምስተኛው ወር ኦሪዘናውያን ለህዝብ ያስተማረው የመቅደስ ስርዓት የጀመሩት በዚያ ጊዜ። ይህ ታሪካዊ ነው። የተቀበሉት እነማን ናቸው? እስራኤል። የት ሆነው? ምድረ በዳ። ወደ የት ሄዱ? ወደ ከነአን። ለምን ተሰጣቸው? እንዲቀደሱ። ለምን? ቅድም ሳነብ እንደሰማችሁት ከአሕዛብ ለይቶ እያወጣቸው። የእግዚአብሔር የሆነ ሰው መጀመሪያ የእግዚአብሔር የሚያደርገው የእግዚአብሔርን ህግ ሰምቶ ሲፈጸም። ታሪካዊ ምግባራዊ መልእክቱ ምንድን ነው? ባጭሩ ነው የምነግራቸው። ምግባራዊ መልእክቱ ይሆን እነዚህ የተከለከሉትን መብላት ያረክሳል፣ መብላት ያረክሳል፣ አለመብላት ያነጻል። እየሰማችሁ ነው? ያነጻል። ስለዚህ የተከለከሉትን አንበላ። አንዳንድ ሰዎች እንደምን ጥያቄ ሊያነሱ ይችላሉ። እኔ የብሉይ ኪዳን ትእዛዝ ነው እና አሁን ይሄ ሪያ እዚህ ክልክል ነው፣ ይሄ ክልክል ነው፣ አሳም ደግሞ ቅርፊት ምን የሌለው እንደዚህ እያለ እንደዛ ስንፈልጋቸው ደግሞ እነዚህ እነ ሽሪፕ እነ ምናምን ሁሉ ይከለከላሉ። ታውቃላችሁ አይደል? ትቀማመሳለህ ይከለክላል። እና እንዴት ነው ይሄ ነገር? የብሉይ ኪዳን አይደለም? እኔ ይገርመኛል። እነዚህ መናፍቃኑ አንዳንድ ሲፈልጋቸው ይሄ የብሉይ ኪዳን ነው አንፈልግም ይላሉ። የአዲስ ኪዳን ስም ሲሆን ደግሞ በዛው መንገድ እኮ አይጠብ እንደ አዲስ ኪዳን ደግሞ አይኖሩ። እግዚአብሔር በእውነት ማስተዋሉን ይስጣቸው ያደላቸው። መናቅ እና ማጸየፍ አይደለም። እዚህ የቆም ነው እዚህ የምናገለግለው ያችን ነፍሱ ለማዳ ነው። መግባባት አለም ገብቷቸዋል አይደል? ፉክክር አይደለም የያዝ ነው። እነሱን የመብለጥ የመጣል የመናቅ ስራ አይደለም ያለ። ያለን አላማ ሰው ሁሉ እንዲድን የእግዚአብሔርን ወንጌል መስበር፣ ሌላ ምንም ስራ። ስለዚህ እነሱን በመናቅና በማጸየፍ ምናተርፈው ትርፍ የለም። ግን ህሊናቸውን በተሳሳተ መንገድ የወሰደው መንፈስ ስላለ ያን መገሰጽ፣ ስለ እነሱ መጸለይ በጣም አስፈላጊ እና እግዚአብሔር ህሊናቸውን ያብራ። ትልቁ ነገር እዚህ ላይ የሐዲስ ኪዳን ትእዛዝ ስላልሆነ አንከተለው የሚለው ስህተት ነው። መጀመሪያ የእግዚአብሔር ህግ ነው አይደለም? ነው ነው አይደለም? ነው እንፈጽመዋለን። ሁለተኛ እግዚአብሔር በእውነቱ አሁን እነዚያን አትብሎ ያለው ተመቅኝቶ ነው ነው ወይ? ቢጠቅሙን ይከለክለናል? እግዚአብሔር ይከለክለናል? አይከለክለንም። የፈጠራቸው ማን ነው? እግዚአብሔር። እሱ ያውቃቸዋል። መጀመሪያ እኮ ራሱ እንድንበላ አድርጎ የፈጠረን እሱ፣ የምንበላውን የፈጠረልን እሱ። ለመብል ያልሆነውን ደግሞ ይነግረናል። ሲነግረን እኮ መስማት አለ አይደለም? ለመብል አይደለም ያ የተፈጠረው፣ ለሌላ ዓላማ፣ ለመድኃኒት ሊሆን ይችላል ለሌላ እኛ ለማናውቀው። በተዘዋዋሪ ግን ለሚጠቅመን ነገር እግዚአብሔር ፈጥሮት ከፈጠረው የማይጠቅመን ነገር የለም። ግን ጥቅም የሚለካው በመብላት ብቻ ነው። ስለበላ ነው ነው አንድ ነገር ይጠቅመናል? ምን የሚጠቅመን ስለበላ ነው ብቻ ነው። እግዚአብሔርን ቃል ስናምን እንዲሁስ እስኪ ስታስቡ አሁን እግዚአብሔር ከኛ ያነሰ ያስባል እንዴ? አሁን በዘመን ብዛት እኛ ጠቀሜታቸውን አውቀን እግዚአብሔር ሳያውቅ ነው ለእኛ አትብሏችሁ። እንደዚህ አይነት ሀሳብ ሊመጣብን አይገባም። እንዳይመጣብንም መጸለይ ያለበት እግዚአብሔር ያርቅልን። እግዚአብሔር እውቀቱ በዘመን የሚሻሻል የሚያድግ ነው እንዴ? እንደኛ ነው ወይ? እግዚአብሔር እኮ ፍጹም ነው አይደለም እንዴ? የዛሬ 3000 ዓመትም ሲያዝ የነበረው እግዚአብሔር ዛሬም ያለው እግዚአብሔር እውቀቱ ይጨምራል ይቀንሳል? ስለዚህ እግዚአብሔር እኮ ከመፈጠረ በእግዚአብሔር ዘንድ የእውቀት መለዋወጥ ስለሌለ እነዚህ ምክንያት ብለን አርነት ለስጋችን መስጠት የለብን። ስለዚህ ክርስቲያኖች ሳናወላውል የእግዚአብሔርን ትእዛዝ መውሰድ ጠቃሚ ነው። አሁን እርግጥ እዚህ የምትኖሩበት ሀገር የምዕራብ ዓለም ሳይንቲስቶችን ምርምር እያደረጉ እነዚህ ነገሮች አለመብላት ለሰውነት ምን ያህል ጠቀሜታ እንደሆነ እየታወቀ ነው በምርምር። ለምሳሌ አሁን እዚህ የሰማችኋቸው እነ አሳማ እነ ጥንቼ እነ ግመል እነዚህ ስጋዎቻቸው ብዙዎቹ በተለይ የጥንቼን ስጋ እነዚህ የምዕራቡ ዓለም ይወዱታል እንደ ሪያው ማለት ነው፣ እንደ አሳማ። ግን ይገርማቸዋል እንደነዚህ እንስሳ ስጋ ደግሞ ሁለት አደገኛ ነገር ለሰው ያለው የለም ይላል። አንደኛ ስጋቸው በራሱ ልክ ከታረዱ በኋላ ሰውን ሊጎዱ የሚችሉ ተሐዋሳያንን እነዚህ ባክቴሪያ በማመንጨት በመፍጠር እንደነዚህ አይነት እንስሳት ያለ ጎጂ። ሁለተኛ የአካባቢው ጎጂ ተዋሳያን ስበው በማምጣት በማራራትና ሰው በመግደል እንደዚህ ያለ ራሱ ስጋው ይባል ሳይበላሽ ስንበላው ደግሞ ወደ ሰውነታችን ገብቶ እኛ ሰውነት ውስጥ ደግሞ የሚፈጠረው ያልተፈለገ አደጋ ለካውን እንደዚህ የማይገኙ በሽታዎች የሚባሉት ለሐኪሞች ማለት ነው። እነዚያን በመፍጠርም እንደነዚህ እንስሳ ስጋ ያለ አስተዋጽኦ ያለ እንደውም ቅርብ ጊዜ አንድ አሜሪካዊ ሳይንቲስት ምን አለ? የዚህ 21ኛው ክፍለ ዘመን አሜሪካውያን አእምሯቸው እየሰነፈ ነው፣ እየደደበ ነው፣ እየደከመ ነው ይላል። በግጥር አሜሪካውያን ብቻ አይደለም የሁላችንም ነው እየሰነፈ ያለው አይደል? ማለት ነው ያመሻሳል እንዳለ እዚህ ተናገረ። እየሰነፈ ነው ይላል እውነቱን ለመናገር እና ምንድን ነው አእምሮን ያሰነፈው? ምንድን ነው ያደደበው? እንደዛ ነው የሚለው ጀምፎን ማለት ነው። ምንድን ነው የሚያደረገን እያለ ይጠይቃል። እሱ የሚያጠቃልለው የወሬ ብዛት ነው ነው የሚለው ወሬ፣ ኢንተርኔቱ፣ ቴሌቪዥኑ ምናምኑ ማለት ነው። እና እንዲያውም በዳታ አጥምተውታል። አንድ ሰው በቀን 8 ዲቪዲ ካሴት ያህል ወሬ ይሰማል። 8 ዲቪዲ እውነት እኮ ነው። በፌስቡኩ በምናምኑ ታውቃላችሁ አይደል? በቃ እንዲሁ ልክ እዚህ እንደ ኤሌክትሪክ ገመድ ተጠላልፎ ብናየው እኮ የወሬ ኬብል እኛ ጋር ምን ያህል ሆኖ ልናገኘው ይችላል። እኔ የፈለኩት ይሄን አይደለም። ሁለተኛ የሚያነሳው በጣም የሚደንቀው ደግሞ ምግብ በጣም የበዛበት ዘመን ነው ይሄ። ምግብ ምግብና ወሬ ነው የበዛው በእኛ ዘመን ታውቃላችሁ አይደል? በዚህ ሀገር ማለት ነው። በዚህ ሀገር በእኛ ዘመን ምግብ ችግር አለ። ወሬ ችግር የለብን ግን ሱን ኤክስፖርት ምንዳል እንችላለን እያደረግ ነው። ግን ምግብ ራሱ እኮ አለም ምስክር ነው። እውነቱን ለመናገር በሽታ እየጨመረ ይሄ ምግብ በጨመረ መጠን አይነቱ፣ ብዛቱ፣ ሶሱ፣ ዳይቨርሲቲ በጨመረ ቁጥር የበሽታው አይታወቅ የበሽታ በጣም ይደገኛል። በጣም ይደገኛል። ንጽህና ራሱ እኮ ልክና ድንበር አለው ታውቃላችሁ አይደል? እኔ እንደው በጣም ይገርመኛል። እዚህ አንድ መጽሐፍ አንብቤያለሁ። እዚህ ባለፈው ዱ ከዚህ ሀገር ሲሄድ እንደው አንድ መጽሐፍ አንድ ወዳጅ የሰጠኝና አለው ለጤና ይጠቅማል ብሎ ነው የሰጠኝ። እውነቱ ነው። እና መጽሐፉ የሚያወራው ምንድነው? አሜሪካኖችንና አውሮፓዎችን የሚያጠቃ አንድ የቁርጠት በሽታ አለ፣ የሆድ ቁርጠት። እና ብዙ ሰው በዚህ ይሰቃያል። ሐኪሞች ቢሉ ቢሉ ሊያድኑት አልቻሉ። መጨረሻ ላይ አንድ ሳይንቲስት አንድ ነገር ጠረጠረ። ምንድነው የጠረጠረ? አኗኗራችን በብዛት በመለወጡ ዘመናዊ ለማድረግ በመድከማችን ምክንያት እና ብዙ ራሳችን ለመጠበቅ ሲባል ይሄ ተሐዋሳያንን የሚያጠፉ እነዚህ ዲተርጀንትስ በመብዛታቸው ምክንያት ለሰውነታችን የሚጠቅሙ ባክቴሪያዎችን ሳናውቅ አጥፍተናቸው ይሆናል የሚል ጥርጣሬ ያደረገ እና ከእነኛ ሀገር እነዛ ያልጠፉበት አፍሪካ ነው መቼም። ከዚያ አካባቢ መጥቶ በቻርኮል 29 ሰዎች ፈቃደኛ ሆነው በቻርኮል እነዚያን ባክቴሪያዎች ተዋሲያን እንዲወስዱ ተደረገ። እንዲሁ እንዲጠጧቸው ተነግሯቸው፣ አንደኛው ትንሽ ምንም አምኖ ፈቃደኛ ሆኖ ቢወስደው ሊያስታውከው ዳዳው ብዙ በኋላም ቶሎ አልተመለሰለትም። 28ቱ ግን ወዲያው ከበሽታቸው ዳን ነው ተቀበለ። አንዳንድ ጊዜ አኗኗራችን እንዲህ አታስቡት። በመሰልጠን በምናምን ስበብ ብዙ የተጠቀምናችሁ አድርጋችሁ አታስቡ። በእውነት ነው የምነግራችሁ። ክርስቲያኖች ስንሆን መሰሪያችን መለኪያችን ሁልጊዜ መጽሐፍ ቅዱስ ቢሆን እንዴት ነው የተጠቀምነው? ሁልጊዜ በምንም መንገድ የማያዋጣ ይኸው ይህን የነዚህ ያነሳውላችሁ ነበር። ዓለም እጠቅማለሁ ብሎ የሚያደርገው እውቀት እኮ ትልቅ ጉዳት አለው። እንደገና ማገ እንዲያውም መዳኛ መቤዣ የሌለው ጉዳት አለ። እግዚአብሔር ግን አንድ ነገር የሚጎዳ አላዘዘ። አንድ ነገር ምቀኝነት የለው ምን የለ። የሚጠቅመንን ባርኮ ብሉ፣ የማይጠቅመንን ደግሞ ይሄን አትብሉ ያረክሳቸው። በእውነት ቃሉ ሰምተን ለመጠቀም ያብቃል። እና ክርስቲያን ህሊናችን መታወቅ የለም መሳሳትን ስለበላን ምንም የምንሆነው ነገር የለም። ብዙ ምን በላ ብዙ በሽታ ነው ምናምን እውነቱ ነው። ዘመን መጨነቅ መረበሽን መጓጓ የተበለጥነው በእውቀት ነው። የተበለጥነው ማስተሳሰብ ነው። የተበለጥነው በምግብ አልተበለጥነው። እመኑኝ አልተበለጥነው። እንበልጥ እንደሆን እንጂ በአግባቡ ብንጠቀምበት እንበልጥ እንደሆን እንጂ ልንበለጣች። እግዚአብሔር በዚያ እንድንኖር ይርዳ። እሺ የሆነው ስሆነ ይሄ ከሆነ ምግባራዊ መልክቱ የዚህ የማይበሉት መንፈሳዊ መልክት ምንድን ነው የሚለውም ባጭሩ ላቅርብላቸው። በአራት ነው የተከፈሉት እንስሳቸው። መጀመሪያ እነዚህ እንስሳዎች አሉ፣ እንደ በግ፣ እንደ ፍየል፣ እንደ ላም፣ እንደ ሚዳቋ፣ እንደ ድኩላ፣ እንደ ዝሆን፣ እንደ አነሳ፣ እንደ
ነብር የመሰሉት የሚመለከተው አራዊቱን እንስሳት የሚመለከተው መስፈር ተወጣለት እግዚአብሔር። ምን አይነት መስፈር? የሚያነሰኳውንና ምን የሚያደርገው ነው ያለው? ሰኮናው የተሰለጠቀው ምን አድርግ ብላ፣ ይሄን ያልሆነውን ደግሞ አትብላ። ይህን ሲያደርግ ደግሞ የሚያነሰኩ ሰኮናቸው ያልተሰለጠቀ አሉ። አንዱ ያሟላሉ፣ አንዱ ነው ያሟላል። እነዚህን አትበላ፣ እነዚህን አትበላ። የምታሟ የምትበላ ሁለቱንም ያሟላል። ሰኮናውም ስንጥቅ የሆነ የሚያመሰኳ እሱን ትበላለህ። ከዚህ ውጭ የሆነውን አተ ምንድን ነው መንፈሳዊ መልእክቱ? እነዚህ እንስሳት እኛ ክርስቲያኖች ሁሉ የሚወክሉት በነገራችን ላይ ይህን አስቀድሞ ነገር አለ ይመስላል። ስለ ሌላ እንስሳ እንዳይመስላችሁ። አሁን ተገልብጦ ስናየው ስለኛ የመጀመሪያ ምግባራዊ መልእክት ነው ያልኳችሁ። ይሄ ነው ምግባራዊ መልእክቱ። በአትብሎ የተባለው መብላት የለብንም፣ ብሎ የተባለውን ደግሞ ማብላት እንችላለን። ግልጽ ነው አይደል? ወደ መንፈሳዊ መልእክቱ ስንመጣ ግን እነዚህ እንስሳ የሰዎች ምሳሌዎች ናቸው። መጽሐፍ ቅዱስ ይህን ያስረዳል። ምን ብሎ አጫጭር መግለጫዎችን ልስጣችሁ። ለምሳሌ የማቴዎስ ወንጌል ምዕራፍ 10 ቁጥር 26 ጀምሮ ሐዋርያትን ሲያዛቸው ምንድን እነሆ እኔ እናንተን እንደ በጎች በተኩላዎች መካከል ምን ያደርጋቸዋለሁ? እልካቸዋለሁ። ስለዚህ ሐዋርያት ምን ተባሉ? በጎች። የሰማችሁ ነው አይደል? ሐዋርያት ምን ተባሉ? በጎች። እነሱን የሚገሉት የሚያስሩት ግፍ የሚያደርሱባቸው ሌሎች ሰዎች ደግሞ ምን ተባሉ? ተኩላ። ስለዚህ ተኩላውም ሰው ነው፣ በጉ ምንድን ነው ማለት ሰው። ይሄ ብቻ አይደለም። ሉቃስ ወንጌል ምዕራፍ 13 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁንም ደግሞ ለሄሮድስ እንዲህ ብላችሁ ንገሯት ሲል ሂዱና ለዚያች ቀበሮ እንዲህ ብላችሁ ንገሯት አለ። ስለዚህ ሄሮድስ ምን አለው? ንገሩኝ፣ ምን አለው? ቀበሮ። ለምንድን ነው ቀበሮ ያለው? ነጣቂ ነው። ቀበሮ እያደባ እየነጠቀ ይበላል። ሄሮድስም እየነጠቀ የእግዚአብሔር ሰዎች ያርዳል፣ ደማቸውን ያፈሳል። ግብሩ የቀበሮ። ስለዚህ በግብሩ ምክንያት ምን አለዋል? ቀበሮ አለ። ሶስተኛ የማቴዎስ ወንጌል ምዕራፍ 13 ቁጥር 47 ጀምሮ ደግሞ መንግስተ ሰማያትን በተለያየ ምሳሌ መስሎ ሲያስተምር ጌታችን መድኃኒታችን ኢየሱስ ክርስቶስ መንግስተ ሰማያት ለማስገር ወደ ባህር የተጣለችን መረብን ትመስላለች አይደለም? እዚያ ጎትተው ከወጡ በኋላ የማይጠቅመውን አሳ ወደ ውጭ ይጥሉታል። የሚጠቅመውን ግን ምን ያደርጉታል? ይወስዱታል። ስለዚህ ቤተክርስቲያን በመረብ አሳዎቹ የተባሉት ደግሞ እነማን ናቸው? ንገሩ። ቤተክርስቲያን የምታጠምዳቸው እነማን ናቸው? ሰዎች። ምን ይበላል አይደለም? ብዙ ጊዜ ተመልከቱ፣ የሚበሉት እንስሳት የሚወክሉት የሚጸድቁትን ሰዎች። የማይበሉት እንስሳት ደግሞ ስናያቸው የሚወክሉት እነማንን ይሆናል ማለት ነው? ከጽድቅ ውጭ የሚሆኑትን ሰዎች። ስለዚህ እነዚህ እንስሳትን በተመለከተ የተጻፈው በተዘዋዋሪ ስለኛ ስለ ራሳችን፣ ይህም የባህሩን የየብሱን ብቻ ያለ እነዚህን በምድር የሚሳበውን በልቦ የሚሳበውን እያለ የተናገረው ወፉን ምኑን የተመለከተ የሐዋርያ ሥራ ምዕራፍ 10 ላይ ለቆርኔሌዎስ ሲናገር ተጽፏል። እንደ ቅድም እንዳልኳችሁ እነዚህ እንብላ እንብላ የሚሉ ሰዎች ምን ይላሉ? አሁን ክርስቶስ ቀድሶታል፣ እግዚአብሔር የቀደሰውን አታርክስ ተብሏል የሚሉ ሰምታችሁ ሰማላችሁ? አስ እግዚአብሔር የቀደሰው ሁሉ ታዲያ ይበላል? እግዚአብሔር ልክ ነው። ዓለምም እንዳለ ቀድሶታል። አልቀደሰው? ቀድሶታል። ቀድሶታል ማለት ግን የቀደሰው ሁሉ ይበላል ማለት ነው? የቀደሰው ሁሉ እኮ የምንበላው ከሆነ በጣም አስቸጋሪ ነው። መጀመሪያ እግዚአብሔር የቀደሰው ማንን ነው? እስኪ ሰው እኮ ነው አይደል? እነዚህ ሰዎች ታዲያ እንደውም ዋና ሊቀድሰው የመጣ እኮ ሰው ስጋውን የተዋለው አይደለም? ነፍሱን የነሳው ያነሳው ያከበረው የጎሰቆለ ባህሪውን ያደሰለን ጸጋ የመለሰለን እጅግ ያከበረው ሰው ስለቀደሰው አልበላ እንዴ? የተቀደሰ ነገር ሁሉ እኮ ይበላል ማለት አለ እንዴ? አይደለም። ከዛ ጋር ግን እና ለዚህ ነው እግዚአብሔር የቀደሰውን አንተ አታርክሰው የሚለው መልእክት ያለው የሐዋርያት ሥራ ላይ። ለምን? ለቅዱስ ጴጥሮስ ርቦት ሳለ በድንኳን በአራት ማዕዘን የተሳለች ድንኳን ከላይ አወረደ። በላይዋ ላይ ይሄ በልባቸው የሚሳቡ የሚተራመሱ ነገሮች ሁሉ ነበሩበት። ይህን እርቦት ነበረ አርደ በላ አለው ቅዱስ ጴጥሮስ። ና እንዲህ ከተወለድኩ ጀምሮ እነዚህን የሚያረክሱ ነገር በልቼ አላውቅም። ምን አለው እግዚአብሔር? እግዚአብሔር የቀደሰው አንተ አታርክስ አለው። ያየው ራእይ ነው። ተመልከቱ፣ ሶስት ጊዜ ይህን አየ። ከዚያ በኋላ ምን ይሆን ብሎ ሲያስብ ይላል። ምን ይሆን ይሄ ራእይ? ሶስት ጊዜ የማይበሉትን እያወረደ ብላ ይለኛል፣ እኔ ደግሞ በልቼ አላውቅም ብለዋል። እሱ ደግሞ እግዚአብሔር የቀደሰውን አታርክስ ይለኛል። ምንድን ነው ይህ ነገር ብሎ ሲያስብ እያሰበ እያለ ቆርኔሌዎስ የሚባል መቶ አለቃ እዛች ከእንግዲህ ስምዖን ቆዳ ሰፊው ቤት የነበረባት ኢትዮጵያ የአሁኗ ቴል አቪቭ ከተማ አካል ናት። እስራኤል ኢየሩሳሌም ሄዳችሁ አያችሁ ካላችሁ
ቴናቢ ከተማ ውስጥ ያለች ዮቅ ይጎበኛል ራሱ የስሞን ቤት ይጎበኛል በነገራችን ላይ ስቴዲ እና ከሷ ወደ ላይ ወደ አይፋ አቅጣጫ ደግሞ ቂሳራ የምትባል ከተማ አለች። የዚያች ገዢ የነበረው ቆርኔሌዎስ እግዚአብሔር ተገልጾ ደግሞ ጾምን ጸሎትን ሰምቻለሁ ምትድነው ግን ጴጥሮስ የሚባለውን ሐዋርያ አስመጥተ ሲነግርና ሰምተ ስታብል ነው አለ መልእክተኞች ላከ። ልክ ቅዱስ ጴጥሮስን ራእዩን ያሳየው ለካ ስለ ቆርኔሌዎስ ነው። እየሰማችሁ ነው አይደል? እዛ ልክ ይሄን እያሰበ ያለ ደጅ መጡ ሰዎች መጥተው አንኳኩ። በዚህ ጴጥሮስ የሚባል ሰው አለን ብለው አንኳኩ ጠይቀው መጥተው ይህን ሲሉ መንፈስ ቅዱስ እንዳትጠራጠር ለቅዱስ ጴጥሮስ መንፈስ ቅዱስ ማን ነው የነገረው? መልሱ መንፈስ ቅዱስ ራሱ እንዳትጠራጠር እኔ ላኳቸው ናቸውን አብራቸው ይላል። ስለ ቆርኔሌዎስ ነገሩት። ጌታችን ደግ ሰው ነው፣ ያበላል፣ ያጠጣል፣ በጎ ምግባር አለው። ሲጸልይ መልአክ ተገለጸለት። መልአኩ ሂድና ጴጥሮስን አስጠራ አለው። ለዚህ ነው የመጣል ግቡ አላቸው። ከዚያ በኋላ ምን አለ ጴጥሮስ ይመስላቸዋል? ይሄ የሐዋርያት ሥራ ምዕራፍ 10 ስታነቡት አገኝታለን። ያ ራእይ ስለ ቆርኔሌዎስ እንደሆነ አወቅ። በሌላ ቋንቋ ምን ማለት እነዚያ የሚርመሰመዙ እንስሳት የረከሱ ናቸው ብሎ ቅዱስ ጴጥሮስ የተናገራቸው የማን ምሳሌዎች ናቸው? የነ ቆርኔሌዎስ የአህዛብ ናቸው። እናንተ አህዛብ ናችሁ፣ መጽሐፍ የተጻፈው ለእስራኤል ነው፣ እናንተን ላስተምር ላጠምቅ ክርስቲያን ላደርግ አልችልም ብለህ አትከልክላቸው። መልእክቱ ገባችሁ አይደለም? በረከሰው እንስሳ የተመሰሉት ነው። በአጠቃላይ ስናየው እንስሳቱ ሁሉ እነማንን ይወክላሉ? ሰዎች። ሰዎችን ከሆኑ እንግዲያው የሚያመሰኳ የማያመሰኳ ሰኮናው ስንጥቅ የሆነ ያልሆነ ቅርፊት ያለው የሌለው ክንፍ ያለው የሌለው ማለት ምን ማለት ነው? ምን ማለት ነው? ይችን ለመናገር እንድትሰሙ ስለምፈልግ አንድ ጊዜ ከመቀመጣችሁ እንድትነሱ ፈልጋል። መነሳት የምትችሉ የማይችሉ ደከም ያላቸው ተዋቸው። ሲነቃ ብትሉ ጥሩ ልናገር ወይስ ለኋላ ላቆይ? የሞንገል ነገር ስለሆነ ብንናገር ይሻላል። እሺ አረፍ በሉ። ነቃ በሉና ለእግዚአብሔር ህሊናችን ያብራ። በስራ ልቁት ደግሞ አውቃለሁ፣ ግን ድካሙ ቃለ እግዚአብሔር ላይ አያምጣጥል ነው። ምን ማለት ነው ስንል የመጀመሪያዎቹ እንግዲህ ሰኮናው የተሰነጠቀና ምን የሆነው ነው የሚያመሰኳውም ብላ ነው የተባለው አይደል? ይሄ ሰዎች ምሳሌ ነው። ቅድም በጎች የተባሉ ለምሳሌ በጎች ይበላሉ። አንደኛ ያመሰኳል። ማመስኳት ምን እንደሆነ ታውቃላችሁ አይደል? ምንድን ነው ማመስኳት? አዎ ማመንጀት ወለም ይችላል። ታውቁታላችሁ ማለት ነው። አማርኛው ማመን ይቅርታ እንደ በማለት ፈለክ ታውቁታላችሁ ማለት ነው። በአዲሱ አማርኛ ማመንጀት ነው ማመስኳት ማለት ነው። ምናልባት የሚለየው አንድ ነገር ሊኖር ይችላል። በትክክል ማመስኳት ማመስኳት ማለት ማመንጀት እንግዲህ ለማያውቅ ሰው ህፃን ካለ አላውቅም፣ የበሉትን የዋጡትን እንደገና ወደ አፍ አምጥቶ ምን ማድረግ ነው? ማድላበት ነው። ከተዋጠ በኋላ ወደ ጨጓራ ከሄደ በኋላ አምጥቶ መልሶ እያመላለሱ መፍጨት፣ ይሄን ማድረግ እና ምሳሌው ይህ ክርስቲያኖች ነው። ክርስቲያኖች ይህን በጣም እንድትሰሙ ይፈልጋል። እኔ ዋና ዛሬ ይህን የማስተምርበት ምክንያት እንደው ማመንጀት የክርስቲያኖች የነፍሳቸው ምግብ ምንድን ነው? እስኪ ልገ ምንድን ነው አሁን እያደረግን ያለው? ምንድን ነው ቃለ እግዚአብሔር ይላችሁ። ማመስኳት እኮ ማለት ቃለ እግዚአብሔርን አንድ የሰምታችሁት አትቀ የሰማችሁትን ቃለ እግዚአብሔር አጥኑት፣ እንደገና ወደ አፍ ማምጣት ነው አይደለም? ከሆነ የነበረው ወደ ህሊና ማምጣት፣ እያመጡ እያስታወሱ እያጠኑ በደንብ እያደቀቁ እየሰለቁ ለሰውነት ለምግባር ሊያሰራ ነው የሚችል መቼስ ምግብ በደንብ ሲደቅ ለጤና እንዲስማማቸው ነው የሚሆነው አይደለም? ለእንስሳት ለእኛም ደግሞ ምን ማለት ነው? ለእኛም ደግሞ ምን ማለት ነው? ነፍሳችንን ስራ የሚያሰራ ኃይል ጽድ የሚሆነ እንዲሆን አድርግ ቃለ እግዚአብሔር መጠቀም ስ ክርስቲያ ይህ ወሳኝ ነገር። ማመስኳት ማለት የእግዚአብሔርን ቃል በመዓልትም በሌሊት መዘከር፣ ማሰብ፣ ማንበብ፣ ማጥናት አሁንም መማር አሁንም መማር አሁንም መማር ወዘርጎ ያነብብ መዓልተ ወሌሊተ ወይከቡ ከመ ዕፅ እንተ ትክልት ኀበ መዓዘ እንተ ትሑብ ፍሬ ኀበ በጊዜ ወቈጽላኒ እይትነገር ነቢየ እግዚአብሔር ቅዱስ ዳዊት መዝሙር አንድ ላይ የእግዚአብሔር የሕጉን መጽሐፍ በመዓልት በሌሊት የሚያነብ ብዙ ብእሲ ምስጉን ነው የተመሰገነ ሰው በመዓልተ ሌሊት የሚያነብ ወይከውን ከመ ዕፅ እንተ ትክልት ኀበ መዓዘ ልክ በውሃ ፈሳሽ ዳር እንደተተከለች ዛፍ ይሆናል።
በመዓልትም በሌሊትም ነው የሚሆነው። ማመስኳት ማለት ነው
ታቃላት ከብቶች የሚያመስኩ በተለይ ገጠር ያደጋችሁ ታቆት ከብቶች ይግጣሉ ሲግጡ ይሉና ሌሊት በረታቸው ሆኖ ምን ያደርጋሉ ያመስኳሉ አይደል
አያርሱም እኮ ማለት ነው ታቃላት ይማራሉ እንደገና ያንን ደግሞ ይለቅቁታል እንደገና ያመስኩታል እኛ ምን ያለብን እንደዛ እንማራዋለን እንደገና እናጠፋለን ቤታችን ስለ ልክ ከብት በረቱ ውስጥ ሆኖ እንደሚያመስኳው ሰው የተማረው ቃል እግዚአብሔር ይሄቱ ሄዶ ምንድን ነበር ዛሬ የተማርኩት ወደሱ ምን ነበር በቃላችሁ መጀመሪያ ሳታነቡ መልእክቱ ምን ነበር ምን የተባለ መጀመሪያ ስትማሩ ራሱ ለማስተዋስ ፈቃደኛ መሆን አለበት
አሁን አንዳንዶቻችን እመጣን ቆይ እንደነ አረ ይበቃና ለሁሉ ስለላለ ጥሩ መርዘን የለበትም ይናልቀው
ግን እስከሚያልቅ ምን ማረው ለራሱ ለማያስ ፈቃደኞች ነን ወይ ይያለም ሆነ አሁን ቃል እግዚአብሔር ለማስተዋል ፈቃደኞች ሁለት ቆሎ መረጋግ የሌላ ሰው ስራ ነው የሚመስለው የቄስ ስራ የሰባኪ ስራ የመነኩሴ ስራ የመምህራን ስራ እንደዛ ቃል ነው ክርስቲያን ለገራ እማያመስኳ ርኩስ ነው ማለት እኮ የእግዚአብሔርን ቃል ማያስተውስ ሰው በእግዚአብሔር ዘንድ የተጸየፈ ይረከስ
ለምን ነው ማናስተውሰው
ለምን ነው ማናስተውሰው እስኪ ንገሩ ለምን እንረሳለን ቤተሰቦቻችን ሌላ ሃይማኖት የሚሄዱት ለምንድን ነው ስለማናስተውስ ስለማንነግራቸው አይደል እኔ አላቅም ሄድና ጠይቅ አይደለም
ይገርመኛል ደግሞ እኔ አልችልም እንዳለ ይችላል የዛሬ 20 ዓመት የገሌ ሰው ጊዜ ምን ያለቀ ምስለሽ ነበር ሁሉም ያሰውሳል ይገርመኛል ወጡ እንደዚህ ነው ገሌን አስታውቆት በዚያው አስነጥቶት ምንም አይባል ነገር
የማስታወስ ችግር የለም ግን ለማስታወስ የምንፈልገው ተራ ነገር በጣም ይገርመኛል አሁን ሰው የዛሬ 20 ዓመት የተሰደበ ስለሆነ እኔ እኮ ገሌ ገና ድሮ ነው
ማስታወሰው እንዴት ሲል አረሳት
ምን ሰዋለ ቅንን ቋጥሮ ይዞ ማለት ነገር አንረሳም ስድብ አንረሳም መበል አንረሳም ልብስ አንረሳም ስንት ነገር የእግዚአብሔርን ቃል ብቻ ለምን እንረሳለን የሚጠቅመንን የሚባርከንን የሚቀድስንን የሚያነጻንን
ክርስቲያኖች ጎበዝ
እንደ ኦርቶዶክሳውያን ያለ ቃለ እግዚአብሔር ልቆ ያስናቀ በእውነት የሚረሳ ግድ የለሽ ሰዋለ
እንዴት
ይሆናል ማመስኳት እኮ ማለት በመዓልት በሌሊት እስራኤል እየረሱ ሲያስቸግሩት ሙሴን ምን አለው እስኪ ልባቸው አልጽፈው ካለ አለ እግዚአብሔር እቤታቸው በር ላይ መቃው ላይ ግድግዳው ላይ እስኪ ይጻፉት ሲወጡ ሲገቡ እያዩ ቢያስታውሱት አለ መጽሐፍ ራሱ መጽሐፍ የተጀመረበት መሠረታዊ ምክንያት ታውቃላችሁ ሕገ ልቡና መጽሐፍ ያልነበረበት ነው እንላለን ለምንድነው ሕገ መጽሐፍ ያልነበረው ስለማያስፈልግ ለምንድነው ያላስፈልገው ሰዎች ከእግዚአብሔር ቃል ውጪ በህሊናቸው ከእግዚአብሔር ፈቃድ ከበጎ ነገር ውጪ በአብርሃም ዘመን በህሊናቸው ክፉ ነገር አለ አሁንኛ ደግሞ ምን ሆነ ክፉን ነገር ህሊናችን ሰበሰበና የእግዚአብሔርን ፈቃድ አስወጣው ስለዚህ በመጽሐፉ እንኳን እስኪ ያለ እግዚአብሔር ይህ የክፋታችን ማስረጃ እንደሆነ ታውቃላችሁ የድክመታችን ማስረጃ እንደሆነ ታውቃላችሁ ህሊናችንን ለሌላ ሰጥተን እግዚአብሔርን አስወጥተን ሌላ እንዳስገባ ታውቃላችሁ ይሄ እኮ ነው የዛሬው የተነበበልን ወንጌል ክርስቶስ የሚጠብቀው ሰው ቢኖር እኔና አባቴ እንመጣለን በሱም ዘንድ ማደሪያ እናደርጋለን
አይታ
እንዲሁ ማን አለ ህሊናው እግዚአብሔር ያደረበት ማን ያለ ይህ ህሊናው ውስጥ ያደረ ስንት ኮተት ስንት ነገር አይደለም ስድብ ብሽሽቅ አይደለም ፖለቲካ ተርታ ነገር አይደለም በእውነት አብ ወልድ መንፈስ ቅዱስ ማደር ያላቸው እስኪ ጭንቅላታችን ውስጥ ስንት ነገር አለ አሁን ሞባይል ሚሞሪያችን ላይ ካለው ሚሞሪያችን ኮንታክቶችን ይዛል ማለት ነገር ይዛል ትንሽም ቢሆን ደግሞ ቀንሰን ለመዝሙር ለጸሎት መጽሐፍ እናደርጋለን አናደርግ ከእኛ እኮ ሞባይል ሚሞሪያችን ይሻላል ሞባይል ሚሞሪያችን ውስጥ ቢያንስ አንዳንድ መዝሙር ሊኖር እኛ ጭንቅላት ውስጥ እኮ ምንም የሌለ ሰዎች አለ ታውቃለህ አእምሮን የፈጠረ እግዚአብሔር ከአእምሮ ይሰደድ ከሰው አእምሮ ህሊና ይውጣ እንዴ ለምን ይመስላችኋል በጣም የምንሰዳደረው ስንጣላ ያለን ካለን ውስጥ የምናወጣውና እኛ ውስጥ ሴብ የተደረገ የእግዚአብሔር ቃል የለ ምንም የለም እኮ ታውቃላችኋል ቢኖር መከራ ሲሆን ስደት ሲሆን ጸብ ሲሆን የሚወጣው ያበጎ ቃል ይሆናል
አይሲስ የግብፅ ክርስቲያኖችን በገደለ ጊዜ ሶስት ወንድሞቹ ተከታታይ ወንድሞቹ የሞቱበት አንድ ትልቅ ወንድም ነበር ሶስት ወንድሞች እና አንድ የቢቢሲ ጋዜጠኛ ቀረበና እንዲህ ብሎ ጠይቀው ሶስት ወንድሞች በአንድ ጊዜ በማጣት ምን ይሰማሃል ምን ትላላችሁ? ወንድም አልባ አርጎ ይቆሩ ዘይኔ ይላችሁ አይደል? በቅቆ ምን አለና አለ? ግን ይገርማችኋል፣ በጣም ክርስትና አብሯቸው ውስጥ ቦታ ያለው ሰዎች የሚመልሱት መልስ ምን ያህል አስደናቂ ምን ያህል አስደናቂ በጣም ገረመኝ። እኔ ያ ሰው እኔ ራሴ እንዲሁ ሁሉ እየተናነቀ የነበረ አስታውሳለሁ። ምሰማው ከኛ ከሊቢያው በፊት የእነሱ የግብጾች አይደለም የቀደመው ያን ጊዜ ነው። እና ሰውየው የሚናገረው እያንዳንዱ ቃል ያስደንቀኝ ነበር። ምን እንዳለ ታውቃላችሁ? መጀመሪያ አሁን በቪዲዮ ሳያቸው አዝኛለሁ አለ፣ ግን አይስስን አመሰግነዋል። ንግግር ሲጀምር ሰው አይስስን ከማመስገን ይጀምራል። አሁን እስክንጀምር አመሰግነዋል አለ። ወንድሞቻችንን ሲገኝ መጀመሪያ የተናገሩ መጨረሻ ላይ የተናገሩት ቃል ከቪዲዮ ስላላጠፋው አይስስን አመሰግነዋለሁ። እንግዲህ ሰው እንዴት ያለ ሌላ ቢኖረው ነው አይስስን የሚያመሰግንበት ፈልጎ ያገኘ? እስክንበሩ ሰይፉ ትዝ ሳይለው መግደሉ ትዝ ሳይለው ያችን ቃል ለምንድነው ያችን ቃል ያለው? ክርስቶስ አምላክ ነው እያሉ እየተናገሩ ነው። በቃ አሁን እኔ ስጋት የለብኝ። ያችን ቃል አላጠፋትም። ከቪዲዮ ሊያጠፈው ይችላል፣ ከተግባር ያጠፋ። ግን እኔ አሁን ምን ሆነው ሞተው ይሆን? መስክረው ሞተው ይሆን? ተጨንቀው ሞተው ይሆን? ተጠራጥረው ሞተው ይሆን እያልኩ ለነፍሳቸው አልጨነቅም። ስጋቸው ራሱ ያችን ቃል ስሰማ ግን ክርስቶስ መስክረው እንደሞቱ ስላሙ ደስ ብሎኛል። ስለዚህ አይስስን አመሰግነዋል። አይስስን የሚያመሰግን እንዴት ያለ ህሊና! በእውነት ኮር ምነግራል። አሁን ይህ ፕላን አድርጎት ኮ ይሆናል። ግን ህሊናው በቃለ እግዚአብሔር የራስን ሰው ስለ መጨረሻው ክፉ ሰው እንኳን ከድክመቱ አይጀምር፣ ከጠንካራ ጎን ይጀምር። እኛ ብዙ ጠንካራ ጎን ያለው ሰው እንኳን ከደካማ ጎን ነው የምንጀምር እኮ አይደለም። ከትንሽ ከብዙ ጠንካራ ጎን እያለ ህሊና ለቃለ እግዚአብሔር ቦታ ሲኖር ያው ሁለተኛውን ጥቅስ ደጋግመው ሁሉም ተናግረውታል። ምን ታስባለህ ሲለው በቃ ስለሚያሳድዷችሁ ጸልዩ፣ የሚረግማችሁ መሩሉ፣ የሚጠሏችሁ ውደዱ ተብያለሁ ጸልይላቸዋለሁ። ይህ ብዙ ግሶች ብለውታል። እውነቱን ለመናገር እኛ ሀገር እኔ ራሴ እንዲሁ እንደዚህ ያህል ብገጥም እንዲህ ያህል ክርስቲያን ይኖር ይሆን ስል ነበረ። ሰማዕትነቱን የሚቀበሉ በመኖራቸው በሊቢያዊ ሰማዕታት እኔ ሁሌም ደስተኛለሁ። በእውነት ነው የምነግራቸው። ሁሌም የእኛ ክርስቲያኖች ሊቀበሉ ይችላል። በቃ ይህ ክርስትና ዋና ዓላማው ሰማዕትነት። ግን ያን ያመጣም ህሊና ለቃለ እግዚአብሔር ማደሪያ ሆነ። ማመስኳት ማለት ክርስቲያኖች የማመሰኳ ርኩስ ነው፣ የተጸየፈ ነው። ይህ እግዚአብሔርን ቃል ለመያዝ ፈቃድ የሌለ ህሊናው ልን ሲቻል እንደነ አባ እንደነ መርጌታ በጣም ብዙ ቃል እግዚአብሔር በህሊናችን መያዝ አይደለም። ድጓ ያያዛለ፣ ዳዊት ያያዛለ፣ እንዳለ ሙሉ ንባቡን በቃሉ ያያዛለ አይደለም። ቢቻል ያ ባይቻል ደግሞ ሃይማኖታችን የሚመለከት ጥርጥር ሲመጣ ለመመለስ የሚያስገኝ ይህ ማያሳስበ ናመስኳት ማለት ነው። እግዚአብሔር ቃሉን በህሊናችን ይጻፍልን። እሱ ለመጻፍ ፈቃደኛ ነው። መጥቻ አድራለሁ አብሬው እኖራለሁ ነው እኛ ፈቃደኞች። ሁለተኛው ሰኮናው ስንጥቅ የሆነ ይላል። ሰኮናው የእንስሳው ምን ማድረጊያው ነው? መበያው ነው? መጠጫው ነው? ምኑ ነው? መሄጃው። ስለዚህ መሄጃው ነው ማለት መሬም መርገጫው ተግባርን የሚመለከት ነው። ማመስኳት ብቻ ደግሞ በቂ አይደለም። ማመስኳት ይቻላል። ምን ማድረግ ያስፈልጋል? የሚያመሰኩትን የሚናገሩት እንደኔ ያለው የሚሰብከው ሰው የሚረግጠው ሆነ የሚያደርገው በተግባር የሚደርስ ሰኮና የሁለት ነገር ነው። አንደኛ የመርገጫ የተግባር ምሳሌ፣ ሁለተኛ ሰኮና ታዩ። ሰኮና የተሰነጠቀ ማለት እንግዲህ ሰኮናቸውን ያልተሰነጠቀም እኮ ይሄዱበታል፣ ይሄዱበታል አ ልዩ የሚያደርገው ምንድን ነው? መሰንጠቁ ስናየ ከሁለት እኩል እየተከፈለ ነው ሰኮና። እና ቤተክርስቲያን ሊቅ ምን ይላል? ፍትህ አድሎ የማያውቅ እኩል የሚያደርግ ይላል። አድሎ አለ በህሊናችን የለ? ትልቁ እግዚአብሔር ደስ የምናሰኘው አድሎ ከህሊናችን ስናጠፋ ለተለያዩ አካላት አብሯችን መዝኖ ይህ ክርስትና ዓላማ ይሄ ነው እበሉኝ። ይሄ ምን ያደርጋል? እንግዲህ አሁን ብንሞጋገስ ምን ያለ ለመጽደቅ ከሆነ የተሰበሰበ የሚያጸድቀን ነው መነጋገር የሚያጸድቀን ፍትሐዊ እውነተኛ ዓለም አዳላት በተገባው መንገድ ፍትርት ማ አሁነት ተናግሬ ያለው እዚ ይነዳን ይህን ነገር ስናነሳ አሕዛብ ፍርድ ያውቃሉ። ፍርድ ማወቅ አስፈላጊ ዓለም አዳላት ህሊናችን ይክላል። እኛ ኢንክሊኔሽን አለው እና ዘመን እንላለን በሆነ መንገድ ለሆነ ለምናቀው ለተጨመርንበት
የኔ ነው አካል የማድላት ጠባይ
ይሄ ሰኮናን ድፍን ያደርገዋል። አንድ ወጥ ያደርገዋል። አንዱ ምናደላ ከሆነ ከሰኮና ስንጥቅነ የሁለቱ በፍት በርት ከማር ወደ አንድነት ነው። ይሄ የረከሰ ነው ይላል እግዚአብሔር። እንደዚህ ብሎ የረከሱ ናቸው ከመባል መዳን ያለባቸው አርጋቸው ይጠብቀ። አንድ ነገር ሊጨምር ይችላል። ከሁለቱ አንዱ ቢኖረው ራሱ ብቁ አይደለም ይላል። አይደለም ምን ማለት ነው? ለምሳሌ ሰኮናው ስንጥቅ ሆኖ ባመሰፋ ምን ማለት ነው? አንድ ሰው ድግ ምግባር የሚሰራ ሰው አለ ብዶ ማያደር ግን የእግዚአብሔር ቃል ማያስታውስ ማይመጣ ማይማር ማያስቀድስ ዋናው ድግ ስራ ነው። እኔ ተውኝ እጸድቃለሁ እኔ ሰው ተስፋ ማመስኳት አለበት፣ መምጣት አለበት፣ መቀደስ አለበት፣ ማስቀደስ አለበት፣ መዘመር አለበት፣ የእግዚአብሔር ቃል መስማት ማስታወስ አለበት። ከጉባኤው ከማህበሩ መለየት የለበት ከቤተክርስቲያን ጉባኤ የሰማችሁ ነው አይደለም። በደግ ስራ ብቻ እግዚአብሔር ደግ ስለሰራ ደስተኛ ነው። ግን ደግ ስራ እንደሰራ ብቻ አይደለም፣ የእግዚአብሔር ቃል ራሱ እንድናቀው ይፈልጋል። እዩ ክርስቲያኑ ማመስኳት ጸሎትም ነው፣ በአፍ ማመላለስ ጸሎትም ሚጸልይ ሰው ሆነ ሚጸል ትልቁ የማህበር ጸሎት ደግሞ ይሄ ነው። ቅዳሴ ሆነ ከቅዳሴ የሚበልጥ ምንም ጸሎት ማሄደት ቢቆም ሰዓታት ቢታደር ቢቆም ሌላ ጸሎት በግላችን ብንጸልይ ማጨረሻው ማሳረያው ቅዳሴ ነው። የሰማችሁ ነው አይደል? ቅዳሴ አንድ ሰንበትን እንኳን ተጣጥራችሁ ለማስቀደስ ትሁ አንድ ሰንበት ይሄ ይገርመኛል። ብዙ ሰው አሁን በረራ ያለው ሰው እኮ ሌሊት ይነሳል እንዴ? ቀልድ ነው። እንዲሁ ለቅዳሴ ግን ትሉ ትንሽ ቀደም ለማለት ምን ያስቸግረናል? እርግጥ በረራ የሆነ ጊዜ ሊሆን ይችላል፣ መሳፈር የሆነ ጊዜ ሊሆን ይችላል። ከይች እኮ ከሳምንት አልቃል። ካሰብንባት ለቅዳሴ መድረስ ይቸግራል። ለምን ከቅዳሴ ሰዓት በፊት ግድ የለም የተወሰነችው ደቂቃ ቀደም ብለን ብንገኝ ምን አለ? የቻለ ቀደም ብሎ ያቻለ እንደዛ መትጋት አለ ክርስቲያኖች። ይሄ ሊቀ ካህናት ኢየሱስ ክርስቶስ ራሱ ተሰይሞ የሚመራው ጸሎት። ከዚህ እንዴት ሰው ይቃል? አንድ ፕሬዚዳንት መጣ የሚባል ትደርጋላችሁ። የእኛም ጳጳሳት ቢመጡ እኮ ትመጣላችሁ። አቃል ትክክል ነው፣ መምጣቻችሁ ተገቢ ነው። ግን ሁልጊዜ የእነሱ ሁሉ ሰያሜ ሊቀ ካህናት ኢየሱስ ክርስቶስ አለ። ይሄ የምታዩት ካህን ብቻ ይሰራል፣ በዚህ የምታዩት ቄሶች ብቻ ይሰራቸው። በእነሱ ፊት ምስክራትን የሚለውጠው አማናዊ ሊቀ ካህናት ኢየሱስ ክርስቶስ። ለምን ዘገያለን? በሱ ተግተን እንድንመጣ አምላካችን እግዚአብሔር ይርዳ። ሁለት ነገሮች አሳውን ላንሳ። እንግዲህ ከዚሁ መጨመር ያለብኝ እያመሰኳ ሰኮናው ድፍን የሆነ አይበላም ማለት እያስተማረ እንደ እየተናገረ እያወቀ ደግሞ ለራሱ ለሌለው የማይጠቅ በተግባር የሌለ ሰዋል እሱም የተወገዘ ነው። እንደውም መዝሙር 49 ላይ ቅዱስ ዳዊት ይናገራል። እሷን ጥቅስ ብቻ ላንብላት ባጭሩ፣ እሷ ልትገልጽ መዝሙር 49 ቁጥር 16 ላይ ሌሎቹም በፍጥነት በአምስት በአስር ደቂቃ ጨርሳለሁ። ግዴ ነው ጊዜያችሁንም አላባክንም። እርግጥ የእግዚአብሔር ጊዜ ነው። ግን ቢሆንም በዚህ ሀገር ባለመብት እናንተ ስለሆናቸው 49 ቁጥር 16 ላይ ኃጢአተኛውን ግን እግዚአብሔር አለው ይላል። ኃጢአተኛውን ማን አለው? አለ እግዚአብሔር አለው። ለምን አንተ ሕጌን ትናገራለህ? ኪዳኔንም በአፉ ለምን ትወስዳለህ? አንተስ ተግሳጼን ጠላ፣ ቃሎቼንም ወደ ኋላ ጣል። ሌባውንም ባየ ጊዜ ከእርሱ ጋር ትሮጥ ነበር፣ እድል ፈንታህንም ከአመንዝሮች ጋር አደረግ። አፍህ ክፋትን አበዛ፣ አንደበትህን ሽንገላን ተበተረ። ተቀምጠህ ወንድምህን አማኸው፣ ለእናትህም ልጅ እንቅፋት አኖር። ይህን አድርገህ ዝም አልሁህ፣ እኔ እንዳንተ ሆን ዘንድ ጠረጠርኩ። እግዚአብሔር የሌለ የሚመስለው ሰው አለ። ኃጢአትን ሁሉ ሰርተን ሲታገሰ ትክክል የሆን ይመስለናል። አንዳንድ አደለም፣ በቃ ትክክል እግዚአብሔር ሁሉ የሚቀበለው ሊመስለን ይችላል። አንዳንዱ ስህተታችን እኔ እንዳንተ እንደሆን ጠረጠርኩ፣ ተቀበልከው ብለህ አሰብክ ማለት ነው። እዘልፈሃለሁ፣ በፊትህም እቆማለሁ፣ እግዚአብሔርን የምትረሱ እናንተ ይህን አስተውሉ፣ አለዚያ ግን ይነጥቃል የሚያድንም የለም። ስለ ቃሉ እግዚአብሔር ስም የተመሰገነ። ለዚህ ነው ከስራ የራቀውን መምህር ለምን ይህን ታደርጋለህ? በቤተክርስቲያን ታሪክ አንድ ታላቅ አባት በአንድ ወቅት አንድ ስህተት ገጥሞት በሁለተኛው ክፍለ ዘመን የነበረ በክርስትናው በሁለተኛው መቶ ዓመት በጣም የታወቀ አስተማሪ ጻድቅ ነበረ። አንድ ቀን አንድ ስህተት ተሳሳተ።
ሌላ ከተማ ይሉ አስተብር ብለው እንደኔ ለሆኑ እዚህ እንደተጋበዝኩት ጋበዝኩት አላስተብር ብሎ ቢል አስገደሉት። ወጥቶ ይህና ኖሮ እያለቀሰ ተቀመጠ። ማስተማር አልችልም፣ ወድቄያለሁ፣ ተሳስቻለሁ፣ ይህን ላደርግ አልችልም ብሎ እያለቀሰ ተቀመጠ። ይሄ በቤተክርስቲያን ታሪክ ተጽፎለታል። ቅዱስ ኤጲፋኒዎስ ይህን ዘግቦታል። ባለ ታሪኩ ኦሪገን ነው። ባለ ታሪኩ በጣም የታወቀ ሊቅደው ትርጓሚ እስካሁን ድረስ በእስክንድርያ ትምህርት ቤት ጸንቶ የሚኖር ሰው ነው። ግን በአንድ ወቅት በሰማዕትነት ሲፈተን ጣዖትን እያጠኑ ክርስቲያኖችን የሚያስገድሉ ሰዎች ሲያስፈራሩት ያን ማቋቋም ያቃተበት ሰዓት ስለነበረ በዚያ ተሳቆ አላስተምርም ብሎ ቀረ። እኛም እንዲ በተግባር የማናደርገውን ላለመናገር እግዚአብሔር በጸሎታችሁ ሁላችንን ይርዳል። ሁለቱንም ያድረግ አለበት ማለት ነው። ማመስኳትን ብቻውን በቂ አይደለም፣ ተግባርን ብቻውን በቂ አይደለም። የሚያስፈልገው ሁለቱን የእግዚአብሔርን ቃል ማስታወስ መያዝ መማር ማቅረብ እንደገና መተግበር ማለት ይሄ ንጹሐን ይሆኑ ማለት ነው። ይሄን ከዚህ አንዱ የጎደለው የረከሰ ነው። ወደን ጠላን በዚህ ሚዛን ስንመዘን ብዙዎቹ ብዙ ጉላ እግዚአብሔር ቀና ያደርገን። ስለ አሳዎቹ የተነገረው ደግሞ ክንፍና ቅርፊት ያላቸውን ብላ፣ ክንፍና ቅርፊት የሌላቸውን ደግሞ ምን አታድርግ አትበል። ክንፍና ቅርፊት የምን ምሳሌ ነው ስንል ክንፍ መንሳፈፊያ ነው አይደለም? አትብላ ይላል አይደለም? እንዲያውም ሰምታችሁ እንደሆነ በረብጅም ያነበኩላችሁ እቃ እንኳን ቢነካ እቶን ምድጃ እንኳን ቢሆን ይሰባበራል። እሱ የነካው አይደለም መርዛም ስለሆነ ያ መርዝ ነው የክፋት ምሳሌ፣ የክፋት ምሳሌ። ሰው ራሱን ከሁለት መርዝ መጠበቅ አለበት። አንደኛው ከክህደት፣ ሁለተኛው ከክፋት። ክፋት በሰው ላይ ልንመቀኝ እንችላለን። አብሮ እዚህም ባለው ከውጭ ባለ በማለ እስላም ቢሆን ቡዲስት ቢሆን ሂንዱ ቢሆን በዚያ ሰው ላይ አንድ ነገር ስላደረግን እኛ ክርስቲያኖቹን በላጭ አደረግን ልንላቸው፣ ክፋት ክፋት። ቅርፊት ያለው ማለት ራሱን እንደ መርዝ ከሚጎዳው ከክፋት ራሱን በክህደት ከእግዚአብሔር ከሚለየው ከክህደት መርዝ መጠበቅ መቻል። ይሄ የሚጠበቅበት ኃላፊነት የዚህ ዘመን የመርዝ ዘመን፣ የክህደት ዘመን፣ የኑፋቄ ዘመን፣ የጥርጥር፣ የክፋት፣ የነገር ዘመን፣ የተውሰበሰበ ነገር። እግዚአብሔር ከዚህ ሌላችን የሚጠብቅልን። ክርስቲያኑ እንደ ገሌ ክፉ ናቸው እንደዚህ ናቸው ከማለታችን በፊት እኔ ነኝ አይደለም ብለን ነው ጠይቃል። ምን ደግሞ ተው ያለብን ስለ ሌላው ተው። እኛ ደግ ስንሆን እኮ ያሰው ይስተካከል። ለምን ስለ ሰዎች ያሳስበናል? ስለ ራሳችን እናስብ። የኛ ትልቁ ችግር በእኛ ህሊና ውስጥ ሰዎችን እንመድብና አንዱ ይሄ ነው አንዱ ያ ነው አንዱ ይች ነ አንዱ ይች ና ተመር ምን አገባል። እስኪ ራሳችንን እንመርምረው መጀመር። ይህ ራሱ እኮ ትልቅ ድፍረት እናስታል። ሁለተኛ ሆነ ክንፍ ማለት መንሳፈፍ ነው ብያቸዋለሁ። አሶችን ታያቸው እንደሆነ አንዳንዴ ከባህሩም ብቅ ይሉና እንደገና ይመለሳሉ አይደል? እንደገና ወደ ባህር። ምን ማለት ነው? በዓለማቸው ባህሩ ነው። ከባህር ከወጡ ይሞታሉ አይሞቱም? ይሞታሉ። ግን ሳይሞቱ ከባህራቸው ወጣ ብለው እንደሚያዩት ክርስቲያኖችም በምድር ላይ በሚኖሩበት ዓለም ወጣ ብለው መንፈሳዊውን ዓለም ማሽተት ማየት መቃኘት አለባቸው። አንዱ በቃ ለእግዚአብሔር፣ ሁለተኛ ደግሞ ከበቃን እግዚአብሔርን ነጥቆ ያሳየናል። ቅዱስ ጳውሎስ እንዳለው እንዲህ ያለው ሰማይ እስከ ሶስተኛው ሰማይ ድረስ ተነጠቀ ይላል አይደለ? ተክለ ሃይማኖት ሄደው አጥናል አላጠኑ ይነጠቃሉ። ሄደው ያያሉ። ለቅዱስ ያሬድ ወጥተዋል። ብዙ ቅዱሳን እየወጡ አይተዋል ተመልሰዋል። ያ እንኳን ባይሆን ሲሆነ በህሊናችን ስራ የገነትን አለ መንፈሳዊን አለ የቅዱሳን አለ በገዳም ያለውን ይሆን በዚህ ያለውን ሽሚያውን ውድድሩን ሩጫው ገንዘቡ ብቻ ለምን እሱ ብቻ እናስባል። አንዳንዴ ወጣ ማለት ያስፈልጋል። የማይንሳፈፈው መሬት ይዞ ይቀራል። ክንፍ የሌለው አይንሳፈፍም። መሬት ለመሬት ክንፍ የሌለው ማለት ስለ መሬታዊ ነገር ብቻ የሚያስብ ስለ መብል፣ ስለ መጠጥ፣ ስለ ልብስ፣ ስለ የት፣ ስለ መኪና፣ ስለ ቤት፣ ስለዚህ ዓለም ነገር ከመሬት የማይንቀሳቀስ እግዚአብሔር ከመሬታዊ ነገር እንደተጣበቅን እዛው እንደ ድንጋይ መሬት ለመሬት እየተንከባለን ከመኖር እንደው እንድንወጣ እግዚአብሔር ይርዳን። በሆነ ስለ መንፈሳዊ ነገር ከፍታ ያስ በአስተሳሰብ ራሱ በአመለካከት በአነጋገር እኔ እኮ ከሌሎች ምን ሌት አለ እኩል ነው እንዴ ክርስቲያን ካልሆኑት ምንሳደረው እኩል እንናገራለን እኩል ራሳችን እናጸይፋለን። ከፍታ እኮ ያስፈልጋል። ትንሽ ከፍ ሌላ አለን እኳል ሌላ ደረጃ አነጋገርም ደረጃ ነው ከበሉት እንዳመጣ እኮ ሰው አይናገር እንደሌለው በተለይ በሀሳብ የሀሳብ ልዕልና ከፍታ እግዚአብሔር ለእኛም ለወገኖቻችን ያድልልን። ምን ይደረካል? እኛ በእውነት አበሾቹ እንዲሁ እኛማ አንደርግራውንድ ነው የገባነው መሬትም አልበቃ እውነት ምንሰዳደረው ስድብ በየፌስቡኩ ይሄ እንግዲህ ያንብል
እንዴ ይያ ዘመን እንዴት ያለ ዘመን ነው ሆነ እንዴት ያለ የውርደት ዘመን እንዴት ያለ የስድብ የጥላቻ ዘመን እንዴት ያለ የመርከስ የመጎስቆል ዘመን ተራ የመሆን ዘመን በእውነት ነው ምርጋ የማይሰማ አንድ አይነት ነው ጥሩ ምሳሌ ባይሆንም ደግመዋለሁ አንድ አይነት ስለሆነ እንዴት እንደማይሰማ ለማሳየት እኛ ሀገር እስከ ቅርብ ጊዜ ልብስ ማይለብሱ ራቁታቸውን የሚለብሱ ሰዎች ነበሩ ታውቃላችሁ አይደል አሉ የለም አሁንም አሉ ብዙዎቹ እየለበሱ ነው ግን የሚገርማችሁ በዚያ ማህበረሰብ ውስጥ አንድ ሰው አበደ የሚባለው ጨርቅ ሲለብሰው ታውቃላችሁ ምክንያቱም ጤነኛው ጨርቅ አይለብስማ እና አሁን በዚህ በሰሜን ኢትዮጵያ የባደኩበት አካባቢ አንዳንድ ልጃገረዶች ወላጆቻቸው ሲያስፈራሩ ይህን አንግል ማማ ትላለች እንዲ ካለች ታነቅልሻለሁ ጋር እስማ መማሳሰባት ይባል በዚያኛው ማህበረሰብ ደግሞ ይህን አንግል ትላለች እንዲ ካለች እንዳበሻ ነው ልብስ ለብሽልሽ ሄደች እንዴ ተይተይተ እንዳትለብስ ተብላ ትገለገላለች ማለት አበደች ጨረሰች ማለት ነው ልብስ ለብሰች ማለት ለምን ልብስ መልበስ ማበድ የሆነው ራቁት ተስማምተው የሚኖሩበት ባህል የጤነኝነት ባህል ስለሆነ ተጓብተናል አይደል እኛ አሁን ስሉ ነውሩ የጋራ ስለሆነ ጤና ይመስልናል ታውቃለህ እንጂ በጣም ውርደት ነው እንደዛ ራቁትነት እዩት ልክ እንደዚህ ራቁታቸውን እየኖሩ እንደ ጤና እንደሚቆጥሩት የምንገልጽበት ካህን አሁን በእኛ ዘመን ክብር አለው የቤተክርስቲያን ክብር አለ በእውነት በእውነት ሳንዋሽ የምንነጋገር ከሆነ እኛ ራሳችን አሁን እናከብራለን የምንለው ሰዎች ልባችን ያከብራል ዘ ልባችን እንደዚህ በማሰብ ስተት እንላለን ይሄን ሰው ምንድን ያለ ወንጌል ከስድስቱ ትእዛዛት አንዱ ምንድን ወንድሙን ጨርቃል የቀደመው በቀደመው ትእዛዝ አትግል እንደተባለ ሰምታል እኔ ግን ወንድሙን ጨርቃል ያለው የምን ፍርድ ይገባዋል የገሃነም ፍርድ የማቴዎስ ወንጌል ምዕራፍ 5 ቁጥር 19 ጀምሮ አይደለም እንዴ አንድን ሰው ጨርቃም ማለት ጨርቃም ድሃ ብሎ መናቅ እንዴ አንድን ሌባ ገንዘብ የሚሰርቅ ሰው ሌባ ብሎ መስደብ እንደማይቻል ታውቃላችሁ ይሰርቅ ይችላል ኃጢአተኛ ሊሆን ይችላል በደሌ በሰራው ኃጢአት መስደብ ግን ክርስትና እኮ ዋዛ ነገር አይደለም ክርስቲያኑ ክርስትና ተራ ነገር አይደለም አናድርገው በእግዚአብሔር አናዋርደው በእኛ ምክንያት ሃይማኖቱ አይቅለን አይሰደር አይናቅ አናዋር ቤተክርስቲያናችን ራሳችን ማናዋ ከፍት ማለት ያስፈልጋል ሊልና ያስፈልጋል መለወጥ መሻሻል ያስፈልጋል እግዚአብሔር የምንሆን ለወጥበት ለሌና ያደለ ሶስተኛዎቹ አሞሮች ናቸው አሞሮች አይታቸዋል ነግድ ነንስ ነጭፊት ነጥምባል ሳረልም እነዚያ የረከሱ ናቸው የተባሉት በምን ምክንያት ይመስላችኋል የሚበሉት ምንድን ነው የሚበሉት እነዚህ አንደኛ ጥምብ ነው የሚበሉት አይደል ና አይደል ይህ በጣም ከባድ ምሳሌ ይገርማቸዋል ሁለተኛ እንደ ይሄ በጣም ትልቁ ንስር ደግሞ እንደ ህፃን ልጅ ሁሉ ብድግ አድርጎ ይወስድና ፈጥፍጦ አለት ላይ ይጥለዋል ግን የበግ ግልገል የፍየል ግልገል ልክ አርጎ ይወስድና ይትሉ ይችለዋል ረጅም ግድል ላይ አለት ላይ ሲጥለው ይፈጠፈጣል ይሞታል ይበላዋል እና እነዚህ የተጸየፉ ናቸው ማለት ከሰው ወገድ ህይወታቸው በሌሎቹ ሞት ላይ የሚመሰረቱ ሰዎች እነዚህ ህይወታቸው ኑሯቸው የተመሰረተው በሌሎቹ እንስሳት ሞት ላይ ነው አይደለም እነዚህ የረከሱ ናቸው ማለት ህይወቱ እድገቱን በሌላ ክሳራ ላይ መሻሻሉ በሌላው ጉዳት ላይ ጥቅሙን በሌላው ሞትና ውርደት ላይ የመሰረተ ጭንፊት ነጣቂ ገዳይ ነው ይሄ በእግዚአብሔር ዘንድ የተጸየፈና የረከሰ እግዚአብሔር እንደዚህ ከመሆን ይጠብቃል በሀገራችን አሁን ብዙ ጭንፊትና ገንዲ ጥንባሳ ሞልቷል በሆኑት ሚነጥቅ አሁን የሚነጥቅ ዘመድ የሌለውን የሚቀባ በጣም በመላው ዓለም አለ በመላው ዓለም በነገራችን ላይ በዚህ በህግ ታግዞ ሊሆን ይችላል እንጂ እኮ ነጠቃ አለም የንጥቂያ ሆኗል የዘረፋ የግድያ ያለመርካቱ እነዚህ በእግዚአብሔር ዘንድ የተጸየፉ ናቸው እኛም በዚህ በምንኖረው ህይወታችን ስንኖር በእኛ እኛ ለማትረፍ ሌላው መሰር የለበት መሰር አለበት ሌላው ሳይከስር ሌላው ሳይጎዳ መጠቀም አንችለው ስለ ሌላው ጉዳት ማሰብ ማቆም አሁን በፖለቲካው ምክንያት አንዳንዶቻችን ስለ ሌላው ጉዳት ማሰብ ጀምራል አናስብ ክርስቲያኑ ራስን ለመጥቀም ማሰብ መልካም ስህተትም ኃጢአት ነው ሌላውን ለመጉዳት ማሰብ ግን ትልቅ ኃጢአት ነው እንዲህ ያለውን ሰው ነው እግዚአብሔር ጭንፊት ጥምባንሳ እያለ የመሰለው እንደዚህ ነጣቂ በሌላው ራሱን ለመጥቀም የሚያስብ ሁሉ በእግዚአብሔር ዘንድ የተጸየፈ ነው እንደዚህ ከሚቆጠሩት ከመሆን እግዚአብሔር ያድነን ክርስቲያን ሁሉ የመጨረሻዎቹ ቅድም ተናግረዋለሁ አሁን አንድ ቃል ነው ተናገረው በልባቸው የሚያስቡት ስማቸው የተጠራው
ለደበሉ ናርጃኑ ነእስስ ለዚህ ተላዋዋጭ እስስ ተላዋጭ ማለት ነቃለን አይደል? ለራሷ ስትል ያለችበት የተጠጋችበት ግድ ዛፍ ግድግዳ ነው መልኳ የሚመስለው አይደል? ለራሳቸው ጥቅም ሲሉ ያሉበትን አካባቢ የሚመስሉ ክርስትናው ሳይሆን የሚመስሉት እግዚአብሔር ሳይሆን የሚመስሉት ቅዱሳን ሳይሆን የሚመስሉት ጥቅማቸውን የሚመስሉ ሰዎች አሉ። እዚህ የተጸየፉ የረከሱ ናቸው። መርዛማ የሆኑት እንዳሉት እንደ እባ መርዛም የሆኑት በልባቸው የሚሰሩ በጣም የሚደንቀው እነዚህ እንስሳት ገላቸው ደግሞ የብዙዎቹ ለስላሳ አይደል ነው አይደል? አሁን እዚህ ያላል አንዳንዱ ሰው ላዩ ስናየው ለስላሳ ሆኖ ውስጡ የእባብ መርዝ ያለው ከሆነ በጣም ክፋት ያለ ሰላምታው መቅለስለሱ በጣም ጥሩ የሚመስል በቃ ያስደስታ። አሁን ህፃን ልጅ እኮ አንዳንዱ እንስሳት ሲያየው ሊያምሩ ይችላል አይደለም? ግን መርዛማ እንደሆነ ይህ ክፋት አነጋገራችን፣ መለስለሳችን፣ አለባበሳችን እንደ እንደዚህ አሳምረን ውስጣችን ክፋት ካለ ምን ትርጉም የለ። ወደባችን ከነ እባብ ከመርዛማዎች ከነ አርጃኖ ከነ ገበሎ እግዚአብሔር ከነዚህ ወገን ከመቆጠር ያድነ። እነዚህ የማይበሉት ማለት እነዚህ ናቸው ክርስቲያኖች። እና እኛ ራሳችንን መፈተሻለ መንፈስ ቅዱስ የወረደው ሰው ከዚህ ለማንጻት ለመቀደስ እግዚአብሔር የቀደሰውን አታርክሰው ማለት እኮ እንደዚህ ያለውን ሰው ቢመጣ ግን ይቀድሰዋል። ክፉ ሰው ቢመጣ እግዚአብሔር ይቀድሰዋል፣ ያላቀቀዋል፣ ከክፋቱ ራሱ ለመላቀቅ ፈቃደኛ። ነጣቂው፣ ሌባው፣ ዘራፊው ቢመጣ ትናንት ስለ አስከናፍር ተናግር ያለ እንደገና መጽዋጭ ደግ ሰማይ ጻድቅ አድርጎ መንፈስ ቅዱስ ይለውጠዋል። ያ አመንዝራው ቢመጣ ይለውጠዋል። ወደ ቤተክርስቲያን መተን ቃሉን ሰምተን ምናመሰኳ የተማርነውን ምናስታውስ ሆነ ካየን ያለንበት ዘመን በጣም በጣም ከባድ ነው። ከባድ ያደረገው መሬቱ፣ ሰማዩ፣ እጽዋቱ አይደለም፣ እኛው ራሳችን ሰዎች በዚሁ እኛው በፈጠርነው ክፋት በእውነት ሰጥመን እንዳንቀር የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ወስብሐት ለእግዚአብሔር። ይቆያል።